የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያልን የተለመደውን የዘወትር ሰላምታችንን እያስቀደምን ኢትዮጵያ አንድነት ሬዲዮ የዛሬ መጋቢት 6/6/2007 ዓመተ ምህረት ወይንም የማርች 15/2015 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ አንድ አውዲዮ ይደመጣል። አውዲዮ ባለፈው ሳምንት ታስቦ ስለዋለው ዓለም አቀፍ የሴቶች ቀን የሚመለከት ነው። በመቀጠልም የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከሳምንቱ ዋና ዋና ዜናዎች ተከታይ ስርጭት ኢሄደን መዊል ህወሓት በሚል የተቀነባበረ ጽሑፍ ይቀርባል። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከተደመጠ በኋላ የስርጭታችን ፍጻሜ ይሆናል። አድማጮቻችን የስርጭታችን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት በሚቀጥሉ ሙዚቃ እንከፍታለን። መልካም
ነው ባገሩ ከተሰደደው አድማጮቻችን ከዚህ ቀጥለን አንድ አውዲዮን እናስደምጣለን። ባለፈው ሳምንት ተከብሮ በኋላ የዓለም አቀፍ የሴቶች ቀን ምክንያት በማድረግ አውስትራሊያ የሚገኘው የሚዲያ አውታር SBS ለተከበሩት ኢትዮጵያዊት ምሁር የቃለ መጠይቅ መስተንግዶ አድርጎላቸዋል። እኚህ መጥሩ ምሁር በተለያዩ ሚዲያዎች በጽሑፎች ስለማበት ስለነጻነት ስለኩልነት ስለፍትህ መረጋጋት መሪ ሐሳቦችን ያጋራሉ። እሳቸውም ዶክተር አበባ ፍቃደ ይባላሉ። የሚኖሩት በሰሜን አሜሪካ ሲሆን የኢትዮጵያ አንድነት ሬዲዮ በተለያዩ ወቅቶች በተደጋጋሚ በተለያዩ ጥያቄዎች ዙሪያ ለውይይት ጋብዟቸው ትምህርታዊ መግለጫዎች መስጠታቸው ይታወሳል። ዶክተር አበባ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ሊቀመንበር ናቸው። ዶክተር አበባ የሞራልን ልዕልና ከትውልድና ከአገር ጥቅም አኳያ ብዙ ውይይቶችን ተሳትፈዋል። ከኢትዮጵያውያን መካከል ለህሊናው ለህዝብና ለአገሩ የሚቆረቆር የእውነት ተሟጋችና የሞራል ልዕልናን የተቀዳጀ ሙሉ ሰው ስንፈልግ ዶክተር አበባን ከሁሉም ሰው በፊት እናገኛቸዋለን። ለሞተ ቢሶቹና የማንነት ዝቅጠት ለደረሰባቸው ምሁራኖች ሞራል የሚለግሱ ለአገር ቤዛ ለመሆን ብዙ የሚጥሩ ውድ የኢትዮጵያ ልጅ የዘመናችን ጣይቱ ብንላቸው አይበዛባቸውም የሚል እምነት አለን። አሁን በቀጥታ ወደ ቃለ መጠይቁ እንሸጋግራለን። መልካም ጊዜ።
ዶክተር አበባ ፈቃደ የዓለም አቀፍ የኢትዮጵያውያን ሴቶች ድርጅት ሊቀመንበር፣ ያለንበት ሳምንት የዓለም አቀፍ የሴቶች ቀን ተከበረበት ሳምንት ነው። በዓለም አቀፍ ደረጃ የሴቶች ትግል በፖለቲካ ኢኮኖሚና ማህበራዊ ዘርፉ በአሁኑ ወቅት ምን ደረጃ ላይ ይገኛል ይላሉ?
በቅድሚያ በጣም ለማመስገን ወዳለሁ ዓለም አቀፍ የሴቶችን ቀን አስመልክቶ እና ጥሩ ውይይት እንድናደርግ ስለጋበዝከኝ ለማመስገን ወዳለሁ። በአጠቃላይ ማርች 8 ተብሎ የሚታወቀው የዓለም አቀፍ የሴቶች ቀን በአውሮፓም ሆነ በሰሜን አሜሪካ፣ በኤዥያ በተለያዩ ሀገሮች ሴቶች የነበራቸው ዝቅተኛን ቦታ በተመለከተ ካደረጓቸው ንቅናቄዎች ማርክ የሚያደርግ ቀን በመሆኑ ነው። በዛን ዘመን የኢትዮጵያ ሴቶች ደግሞ እንደምታውቁት የተሻለ ቦታና በአመራር ላይ በነቴጌ ጣይቱ የሚመሩ በመንግስትና በባህል ውስጥ በማህበራዊ ህይወት ውስጥ ድምጽ ያላቸው ሴቶች ነበሩ። ስለዚህ ነገሮች አሁን የት ላይ ይገኛሉ በሚለው ምንም እንኳን ብዙ ለውጦች ቢደረጉ የሰሜን አሜሪካን ሴቶችን ብንመለከት ድምጽ ለመስጠት በአገራቸው ጉዳይ ላይ ድምጽ ለመስጠት በቅርብ ጊዜ ከመቶ አመት በታች በሆነ ጊዜ ውስጥ ነው ያን እድል ያገኙትና ብዙ ነገሮች ይሻሻሉ ወይም የተሻሻሉ ቢመስሉም በአጠቃላይ እንደሚታወቀው በራቡም ሀገርና እንዲሁም ሌሎችም ሀገሮች የሚያሳዩት ሴቶችና ወንዶች በገቢም ሆነ በተለያዩ ቦታዎች ላይ ተመጣጣኝ ቦታ እስካሁን እንዳልተገኘ ሙሉ የሴቶችን መብታቸውን የሚያስጠብቅና እኩልነታቸውን በተዘረዘሩት ዘርፎች የሚያሳዩት አሁንም ወደኋላ እንዳሉ ምንም እንኳን አንዳንድ ግለሰቦችም ክቢሉም ለውጦች ቢኖሩም በመሰረቱ አሁንም ያው ነው ለማለት ነው።
ከዓለም አቀፉ ወደ አገራዊው ጉዳይ ተመልሰን ኢትዮጵያውያን ሴቶችንስ አስመልክቶ በእነዚህ ዘርፎች በፖለቲካው በኢኮኖሚና በማህበራዊ ዘርፍ በስደት ላይ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ይሁን ማገር ቤት ውስጥ የሚኖሩ ኢትዮጵያውያንስ በአሁኑ ወቅት በሴቶች መብቶች ምን ያህል ተከብሯል ይላሉ? በእነዚህ ዘርፎች ምን አይነት ለውጦች ታይተዋል ማለት ይችላል?
በእርግጥ የኢትዮጵያ ሴቶች ያሉበት ሁኔታ ወይም በአጠቃላይ በዘረዘርካቸው ዘርፎች ውስጥ ምን መስለው ይገኛሉ የሚለው ኢትዮጵያ ያለችበትን ሁኔታ የሚያንጸባርቅ ነው ማለት የአንድ ህብረተሰብ ማንነት የአንድ አገር ምንነት የሚለካው ኢንዲኬተሩ የሚያሳየው ሴቶች በሚኖራቸው ቦታ ነው እና በአሁኑ ጊዜ ኢትዮጵያ ውስጥ እንደሚታወቀው በጣም ሰፊ የሆነ በድህነት ውስጥ የሚኖረው የህብረተሰብ ክፍል ሴቶችን እና ህጻናትን የሚያጠቃበት ነው። ይህ ድህነት እንዳለ ሆኖ በባህልም ደግሞ የድህነቱና የባህሉ እንዲሁም ደግሞ ልዩ የሆነው የወያኔ የአባርነት መሰል ስርዓት ሶስቱ የተጠላለፉ በመሆናቸው ግራቸውን ከሌሎች ሀገሮች ሴቶች ካሉበት ሁኔታ ጋር ሲመጣጠን ልዩ ሁኔታ ላይ መኖሩን ያሳያል። በዘረኛ አስተዳደርና በባርነት ከመሬትና ከእርሻቸው ተፈናቅለው በሀገራቸው ውስጥ ህልውናቸው የዕለት እንጀራቸውን ልጆቻቸውን መመገብ የማይችሉ ኢትዮጵያውያን ሰፊ ህዝብ ሴቶች ወጣት ሴቶች እየታፈሱ ሌላ አማራጭ እንደሌላቸው ተደርጎ ስለቀረበ ያሉበት ሁኔታ እንደምታውቁት ለአረብ ሀገር ለመካከለኛው ምስራቅ ሀገሮች በባርነት የሰው ልጅ ሊኖርበት በማይገባ ደረጃ ህልውናቸውና ሰብአዊነታቸው ተጎድቶ በስደት በእስር ቤት በህሊና እና አካላዊ ድፍረት እየተደረገባቸው የሚኖሩ በሰፊው ደግሞ ኢትዮጵያውያን ሴቶች ናቸው እና የኢትዮጵያውያን ሁኔታ ምን ይመስላል ለሚለው አንድ በኩል ይሄ ሰፊ ችግር ይሄ ቢሆንም በሌላ በኩል ይሄንንም ለመወጣት በሀገርም ያሉ ይሁን በውጭ ያሉም ኢትዮጵያውያን ብርቱ ስራ እየሰሩ ይታያል። እንደውም የኢትዮጵያን ሁኔታ ከመወያየታችን በፊት ይሄንን ውይይትም ለመታሰብ እንዲሆን የዓለም አቀፍ ሴቶችን ቀን ብቻ ሳይሆን ኢትዮጵያውያን ሴቶች በተለይም እንደ ርዕዮት ዓለሙ የመሰሉ ወጣት ኢትዮጵያውያን ሴቶች ይሄንን ሁኔታ በመቃወም እየታገሉ ያሉበት ዘመን ነው። ሰው ባኳያው ችግሩ ሰፊ ቢሆንም ለችግሩ የሚመጥን መልስ ባይሰጡም ኢትዮጵያውያን ሴቶች በስደትም ያሉት ሀገሩም ውስጥ ያሉት በተለያየ መልክ የሚመጥንም ባይሆን ለጊዜው ችግሩን ባይፈታው ችግሩ ጥልቅ ስለሆነ እንቅስቃሴዎችን እንደሚያደርጉ ነው የሚታየው ያሉበት ሁኔታ።
በንጽጽሮች ለማቅረብና ግልጽ በሆነ መልክ ለማስቀመጥ የእድገት ደረጃው በየስርዓቱ ምን ያህል ለውጥ እንዳለ ለማሳየት በሴቶች ትግል ውስጥ በትግላቸው ያገኙት ፍራሚያ ለውጦች አሉ። ለምሳሌ ከቅርቡ ብንነሳ በቀዳማዊ ኃይለ ሥላሴ ዘመነ መንግስት፣ በደርግ ዘመነ መንግስትና አሁን ባሉት ጊዜያቶች ውስጥ ሴቶቹ በፖለቲካው ዘርፍ የተጫወቱት ሚና ምን ይመስላል? በኢኮኖሚው ዘርፍስ ምን አይነት ለውጦችን አግኝተዋል? በማህበራዊ ዘርፍስ ምን አይነት መሻሻሎች ታይተዋል? ሶስቱም ስርዓት ውስጥ የተለያዩ ሂደቶች አሉ። በተለያዩ ትውልዶች መካከል ከፈሏቸው ከፍተኛ መስዋዕትነቶችም ያገኙአቸውም ድሎች አሉ። ከዛ አንጻር በሶስቱም ስርዓት ውስጥ በእነኚህ ሶስት ዋነኛ ዘርፎች አንጻጽረው ሊያቀርቡልን ይችላሉ?
በጥቅሉ ማቅረብ የሚቻለው ምንድነው? ቀደም ሲል በሶስት ቦታዎች ለማስቀመጥ የፈለኩት ያለውን ችግር ኢትዮጵያውያን ሴቶች የተጋፈጧቸው ወይም ደግሞ ከፊታቸው የተጋረጡት ሁኔታ በአጠቃላይ ሴቶች በዓለም ላይም ሆነ በሀገራችንም ውስጥ ቀደም ሲል እንደነበረው ከባህል አንጻር ወንድ የበላይነት ስሜት እና ከተለያዩ ትምክተኝነት ወዘተ ከሚባሉ አንጻር የነበረ ችግር እንዲሁም ደግሞ በድህነት የነበረ ችግር ሁለቱ ቀደም ሲሉ በነበሩ መንግስታት እና በዓለም ዙሪያም ሴቶች የሚደርስባቸው ጣምራ ችግር ተብሎ የሚጠራው ነው። በሶስተኛ ረድፍ በአሁኑ ጊዜ ኢትዮጵያን ላለፈው 24 ዓመት በወያኔ ስር ከወደቀችበት ጊዜ ጀምሮ እንደ ሶስተኛና ልዩ የሚያደርገው ምንድን ነው? ባህል ወይም በተለያዩ ነገሮች ጉዳት ቢኖርም ካሁን በፊት ለነገሩ የኢትዮጵያ ሴቶች ከዓለም ጋር ሲነጻጸር በፖለቲካም በማህበራዊም በጦርም ተሳታፊና የተሻለ ቦታ የነበራቸው ናቸው። አሁን ላለንበት ለሶስተኛው ሁኔታ በወያኔ ስር ከወደቀችበት ጊዜ በኋላ ላለው ማነጻጸር ብዬ ነው። እና በሶስተኛ ደረጃ ልዩ የሚያደርገው በሀገራችን ውስጥ ተደርጎ የማይታወቅ የገዛ ህዝቡን የገዛ ህጻናትንና ልጆችንና ሴቶችን እንደ እቃ በባርነት ከድህነት ትወጣላችሁ ብሎ ሁኔታዎችን አጥብቦ በሀገራቸው ውስጥ ሊበሉና ሊኖሩ በማይችሉበት ደረጃ አድርሶ የእነሱን መሬት ለውጭ ሀብታሞች አስለቅቆ ኤጀንሲ ተቋም አቋቁሞ ወደ አረብ ሀገር በመላክ ኢትዮጵያውያንን ለባርነት የዳረገ መንግስት እኔ በበኩል ያላቅም ከሁለቱ ቀደም ሲል ከተጠቀሱት መንግስታት ጋር የማይወዳደረው ለዚህ ነው። በሰብአዊ በኢትዮጵያዊነት ደረጃ በሀገራዊ ማንነት ነታቸው የኢትዮጵያዊ ነጻነታቸውን የተገፈፉበት ነው። ለዚህ ነው ሶስት አምራ ሁኔታዎች ናቸው ያሉባቸውና በዘረኝነት ለምሳሌ አሜሪካን ሴቶች ንቅናቄ በጥቁርና በነጭ ሴቶች መካከል በሚያደርጉት ትግል የነጭ ሴቶች ጥቁሮቹን እንደ ሙሉ ሰው አይቆጥሯቸውም ነበርና በሶስተኛ ደረጃ በባህል ወይም በወንድነት ወይም ደግሞ በኢኮኖሚ ከሚጨቆኑት ሌላ በባርነት ከሚጨቆኑት ሌላ በዘረኝነታቸው ሴቶቹ ባላቸው ዘረኝነት እንደ ሰው ብቻ ሳይሆን እንደ ሴትም አይቆጠሩም ነበርና ኢትዮጵያን ሴቶችን በአሁኑ ጊዜ በአለም ላይ አይናችንን ከፍተንና ጆሮአችንን ከልብ ከሰጠን በሰብአዊነታቸው ብቻ ሳይሆን እንደ ርካሽ እቃ በሚያሳዝን መልክ ተበትነው አለገባያና ይሄን ያደረገ ፍርአት ለየት ያለ ነው ከሌሎች ጊዜ ወይም ደግሞ ካለፉት መንግስታት በርግክ አጼ ኃይለ ሥላሴ አገዛዝ በፊት የነበሩት በተሳታፊነታቸውም ሆነ በመሪነታቸው የሚወዳደር ቦታ አልነበረም። ለዚህም ነው ኢትዮጵያውያኖች ነጻና ክብር የነበራቸው ህዝብ የነበሩት እየወረዱ ሲሄዱ አሁን ያለንበትን ሁኔታ እናያለንና ያለው ሁኔታ ወያኔ አገዛዝ ምንነትና ማንነት የኢትዮጵያን ሴቶችን እንደ ሰው እንደ ኢትዮጵያዊ የሚጎዱት ብቻ ሳይሆን እንደ ሴት ክብራቸውን በማጣት አማራጭ እንዳይኖራቸው ተደርጎ ለገበያ ባለም ላይ የምናየው ሰቆቃ እየደረሰባቸው ነውና ይሄ እንግዲህ በአገሩም ውስጥ ላሉት ነው። በዛ ሁኔታ የሚኖሩት ያው የተሰደዱትም ዳልኩት ነው።
ጥያቄው የነበረው ምንድነው በሶስቱም ስርዓት ውስጥ ሴቶች ለመብቶቻቸው ምን አይነት ትግሎችን አካሂደዋል? ምንስ ፋይዳ ያለው ውጤቶችን አስመዝግበዋል የሚል ነበር። ከሴቶቹ የትግል ውጤቱን አጉልቶ ለማሳየት በስርዓት ውስጥ የነበሩበትን ሰለባነት ብቻ ሳይሆን በትግላቸው አስመዘገባቸው ድሎችም አንዱም የዓለም አቀፍ ሴቶች ቀን የሚከበረው ሰለባ መሆናቸውን ቢክት መሆናቸው ብቻ ሳይሆን ያስገኙአቸውንም ውጤቶች ባኩሪነት ከፍ አድርጎ ለማሳየትና ሌሎችንም ለማብራራት ነው። ለምሳሌ በቀደም ያለ ስለዚህ ዘመን ብዙ መንበዛም የሆኑ ትግሎች ባይኖሩ በ66ቱ ህዝባዊዎች ጀምሮ ባደረጉት ትግል ከፍተኛ ለውጦች ተመዝግበዋል። በትምህርት ደረጃም ከፍተኛ ቦታ ላይ እንዲደርሱ በሰላም ዓለም ላይ ተሳትፎ እንዲያደርጉ በውትድርና ዓለም እንዲሳተፉ በተለያዩ ዘርፎችም ላይ ገብተው የሴቶች ማህበሮችንም አቋቁመው በስርዓቱ ቁጥጥር ስርም ያለ ቢሆን የዛ አይነት እንቅስቃሴ ቃሲዎች የታዩበት ዘመን ነበር። ለትግል ለመብቶቻቸው መስዋዕትነት ከፍለዋል። በዛም ዛሬ ላለው ትውልድ የትግል ችቦ አቀብለዋል። ከነዚህ አቋያስ ኢትዮጵያ ሴቶች ምን ያስመዘገቡት ትግል አለ? በሶስቱ ስርዓት በታጋይነታቸው ከዚህ አጻር የሚነግሩን አለ ያስመዘገቧቸው ውጤቶች?
ይገባኛል፣ ጥያቄው ገብቶኛል። በርግጥ በተፈለገው መልክ አድሬስ ያላደረኩበት ምክንያት ጊዜ ላለመውሰድ ከመፈለግና መለስ ብለን ወደ ኋላ የኢትዮጵያ ሴቶች ታሪክን ብንመለከት አሁን በአጼ ኃይለ ሥላሴ ጊዜ ሆነም በደርግ ጊዜ የተገኙ መብቶች የሴቶች መብቶች የመሰብሰብ ከአንዳንድ ጉዳት እንዳይደርስባቸው የተሳትፎ ወዘተ የተባሉት ድሎች መገኘት ከዛ በፊት ቀደም ሲል የኢትዮጵያን ሴቶችን ታሪክ ወደ ኋላ ተመልሶ ለተመለከተው ከዛ የበለጠ ስልጣንና ባለቤትነት ነበራቸው። የቀድሞ ጥንታዊ ኢትዮጵያውያን ሴቶችን ታሪክ ያ ስለያዘኝ ነበረ ወደ ዝርዝር ሁኔታዎቹ ምን ተገኙ ለሚለው ላለፉት 40 ዓመት 50 ዓመት ግን ማየት እና ማሳየት የፈለኩት ምንድን ነው ሂደቱ ምንም ተገኘ ምንም የኢትዮጵያን ሴቶች አሁን ባሉበት ሁኔታ መሰረት ስላልነበራቸውም ነው። በተለይ ባለፉት ዘመናዊ ኢትዮጵያዊነት ኢትዮጵያውያን ምሁራን ሴቶች ኢትዮጵያውያን ሴቶች የወረሷቸው አንዳንድ ባህል ከነበረው ጎጂ ባህል ጋራ ተመቻችቶ የነበሩት አቺቭመንት ወይም ደግሞ እነዚህ ያስመዘገቧቸው ድል የሚባሉት አንዳንዶች ከህብረተሰቡ ባህልና ኒድ ጋራ ሲሪየስ በደንብ ተመርምሮ ስላልነበረ ለዚህም ነው ወዳው ተበትኖ ዛሬ መንገድ ላይ እንደ ውሻ ይደበደባሉ ኢትዮጵያውያን ሴቶች። እንኳንስ በኃይለ ሥላሴ ጊዜ ወይም በደርግ ጊዜ የነበራቸው መብት ሊያስከብሩ ለምን መሰረቱን የያዘ እድገት አይደለም ያመጣው። የጥንት አሁን በማህበር ደረጃ ለጠቀስከው በጣሊያን ጊዜ የኢትዮጵያ ሴቶች በመጀመሪያው ባድዋ ጦርነት ነበር አብዛኛው የኢትዮጵያ ሴት በመሬት የሚተዳደሩ የመሬት ባለቤት የነበሩ ሴቶች የመሳሪያ የታጠቁ ነበሩ እና መሳሪያ መታጠቅ እንደ ባህላቸውና መብታቸው ማስጠበቂያ ስለነበረ የመጀመሪያው የአድዋ ጦርነት ላይ በሰፊው ሊሳተፉና ባንዴ ሞቢላይዝ ሊደረጉ ቻሉ ኋላ ግን በዛ መካከል በተፈጠረው አቅማቸው መቦርቦር ሴቶች መሳሪያ እንዳይይዙ ተደረገ በሁለተኛው ጦርነት ላይ የኢትዮጵያ ሴቶች ማህበር የሚል ነበር ይሄ የኢትዮጵያ ሴቶች ማህበር ጣሊያን እንደገባ ጦሩ እየተሸነፈ በሚመጣበት ጊዜ ኢትዮጵያን ሴቶች አዲስ አበባ ከተማ ላይ ተሰብስበው ማህበር አቋቁመው ያ ማህበር ስሙ የኢትዮጵያን ሴቶች ማህበር የተቋቋመበት ምክንያት በጦርነቱ ሙሉ በሙሉ ባለመሳተፋችን እየተሸነፍን ነው ስለዚህ በባለቤትነት ብሎ ኢንፋክት ከነ አርማቸውና ከነ ጥቃቸው አለ ታሪኩ እና ምን ለማለት ነው የቅድም ጥያቄው ገብቶኝ ነበር ግን በሚያሳዝን ሁኔታ መሰረቱ ስቲል የተናጋ በመሆኑ ሀገራችን ሁኔታ በከፋ ሁኔታ እንኳን መብት የነበረበት እንኳን የዓለም መሪ የነበሩ ኢትዮጵያን ሴቶች የነበሩበት አገር ሊሆን እንደገና ደግሞ ትንሽ የተከለሰም ሆነ መሰል ሪፎርም የነበሩበት በኃይለ ሥላሴና በደርግ ጊዜም ቢሆን የለም አሁን ለዛ ምልክት የሚሆን የለም ሴቶች ኢትዮጵያን ሴቶች ያሉበት ቦታና የሚደርስባቸው ጥቃትና መከራ ጋር ሲነጻጸር ለማለት ፈልጌ ነው
ለምሳሌ በአሁን ወቅት አንዱ ስርዓቱ ኢትዮጵያ ሴቶች ትልቅ ውጤት አግኝተዋል ብሎ ከሚከራከርባቸው ነጥቦች በመራቡ ዓለም እንኳን ታይቶ የማይታወቁ ከፍተኛ ቁጥር ያላቸው የምክር ቤት አባላት ያስገኝተናል በሚኒስትሮች ደረጃ የሴቶች ጉዳይ ይታያል በርግጥ በደርግ ጊዜም ነበር ይታያል የሚሉ ከራከራዎች ሲያቀርብ ይደመጣል ይሄንን የመከራከር ሐሳብ እርሶ እንዴት ያዩታል
ላይ ትልቁን ገጽታ ነው አይደለም ኢትዮጵያን ሴቶች ምክር ቤት አባላት ሆነው ያሉት ቀርቶ ጠቅላላ ምክር ቤት አባላት የሚባለው ለአብዛኛው ኢትዮጵያ ህዝብም ሆነ ለሁላችን ግልጽ የሆነ ውሸት እንትን ነው ዝም ብሎ ምልክት ነው እንጂ ማን እንደሚያካሂድ ማን ስልጣን እንዳለው ኢትዮጵያ ውስጥ እያንዳንዱ የሚኖረው ኢትዮጵያዊ ስለሚያውቀው ይሄ የሚያከራክር አይደለም እንዲሁ ዝም ብለው የሚወረውሩት ንግግር ካልሆነ በስተቀር ኢትዮጵያን ሴቶች ቢወከሉ እና ስልጣን ቢኖራቸው ለስደት ራሳቸውን መንገድ ላይ ላለው የ12 የ13 አመት ህፃናት እየወጡ ለዓለም ነው የወሲብ ከተማነች እንድትባል አያደርግም ነበር ስልጣን ያለው አቅም ያላት የፖለቲካ ፓወር ያላቸው ኢትዮጵያን ሴቶች ቢኖሩ ኖሮና ለመቀለጃ የሚወረውሩት ነው ያኔዎች ዝም ብለው ብዬ ነው ማስበው
በአሁን ወቅት በመላው ዓለም አውስትራሊያንም ሆነ እንደዚሁ አሜሪካንንም ጨምሮ ወይም ሌሎች ትላልቅ ሀገሮችም ሆነ በትናንሽ ሀገሮች ውስጥ ጎልቶ እየታየና በጣም አሳሳቢ ሆኖ የሚታየው በሴቶች መብቶች ዙሪያ አንዱም የዚህ የቤት ውስጥ የሚደርስባቸው ጥቃትና የቤት ውስጥ ጥቃት ዶሜስቲክ ቫዮለንስ ከዛ አኳያ ለምሳሌ አውስትራሊያ ውስጥ እንደዚሁ በሳምንት አንድ ሴት አብሯት ባለው ወይም ደግሞ ቀደም ሲል በነበረው ፍቅረኛቸው ህይወታቸው ያልፋል ኢትዮጵያ ውስጥ እንደዚሁ በአንድ አመት ጊዜ ወይም በ12 ወራት ጊዜ ውስጥ 29% ያህሉ በህይወታቸው ላይ ጥቃት ይደርሳል ወይም የቤት ውስጥ አመጽ ይፈጸምባቸዋል ይህ በእጅጉ አሳሳቢ ነው በሁሉም ዓለም ላይ ኢትዮጵያውያን ሴቶች በመራብ ዓለም በስደት የሚኖሩትንም ሆነ ኢትዮጵያ ውስጥም ያሉትን አክሎ ከዚህ አኳያ ኢትዮጵያውያን ሴቶች በአገር ውስጥም ሆነ በስደት የሚኖሩ ኢትዮጵያውያን እነዚህን መብቶቻቸውን ለማስከበር ምን መደረግ አለበት ይላሉ በተለይ ከባህል አኳያ በዝምታ በጸጥታ እነዚህን ጥቃቶች ውጣው ሲቆዩ ይታያል ህይወትም ያልፋል እዚህ አውስትራሊያ ውስጥ የበርካታ ሴቶች ህይወት አልፋል አካላቸው የጎደሉ ሰዎች አሉ በቅርብም ኢትዮጵያ ውስጥ እንደዚሁ አሰቃቂ ነገሮች እየታዩ ነው ከዚህ አኳያ ኢትዮጵያውያን ሴቶች ምን ማድረግ አለባቸው ይላሉ በወንዶቹስ ዘንድ ያመጹ ዋነኛ ምንጭ ነፍሱ ናቸውና አመላካታቸውና ታያቸው ለሴቶች በምን መልክ መቀየር አለባቸው ይላሉ በሁለቱም ጾታዎች ዘንድ
ይሄ በጣም ሰፊ ጥያቄና ሰፊ ውይይት ወደፊትም የሚያስፈልገው አንዱ ጉዳይ ነው ብዬ ነው የምመለከተው ምክንያቱም ብዙ ጊዜ ምንድነው ምን ቢደረግ ለጊዜው ማስታገሻ ለጊዜው ከሞት ከጥቃት ከድብደባ ብዙ አሰቃቂ ከሆነ ጥቃት እንዲድኑ መለስተኛ የሆነ ያጭር ጊዜ ምን መደረግ አለበት ኢትዮጵያን ሴቶችም ሆነ ሌሎች ሴቶች በአጠቃላይ በአለም ዙሪያ ስለሆነ ቀደም ሲል እንደተጠቀስከው ያለውበት የዚህ ቤት ውስጥ ጥቃትና ድፍረት እንደዚህ መሳሰሉ ሁኔታዎች በእንደዚህ አይነትኛ በመንኖርበት ሀገር እንደ ሀገር ቀደም ሲል የተጠቀስኩት ሶስተኛ ፋክተርና ችግር ባለመኖሩ በተለያየ መልክ እንዲወጡት ይደረጋል የሚያስፈልግ ሰዎችም ድጋፍ የሚሰጣቸው ተለያዩ ተቋሞችም ህክምናዎችም ወዘተ እና አዌርነስ ደግሞ እንዲያውቁ እንዲጠነቀቁ ምልክቶቹ ምንድን ናቸው? ለምንድን ነው ሰው ራሱን ለእንደዚህ አይነት ባርነት የሚዳርገው? ምን አይነት ስነ ልቦና ቢመታ ነው? እንዴት ቢደረጉ ነው ሴቶች ራሳቸውን ለጥቃት እንዳያጋልጡ የሚሆነው? የሚሉትን ነገሮች ሁሉ ማስተማርና እንዲመለከቱትና እስከተወሰነ ደረጃ ድረስ እንዲረዳቸው ያደርጋል። ሆኖም ግን እነዚህ በአጋጣሚ ለግለሰቦችም ሆነ በድርጅቶች በተለያየ መልኩ የሚደረጉ ይሆኑ እንጂ የችግሩ ምንጭ ዋና ምንጭ በመሰረቱ እስካልታረመ ድረስ ሴቶችን ለደህንነታቸውም ሆነ ለእድገታቸው ለህልውናቸው ምንም አይነት እንትን አያመጣም በመለስተኛ ደረጃ የሚደረገው። ሆኖም መደራጀት ያስፈልጋል።
የችግሮቹ ምንጭ ምንድን ናቸው ይላሉ?
የችግሩ ምንጭ አንደኛ አሁን ያለንበት ኢትዮጵያ ውስጥ ያለው ኢትዮጵያ እንደ ሀገር ራሷን ልትደግፍና ህዝቧን ልታበላ ባለመቻሏ፣ ገበሬው በመፈናቀሉ በዓለም ላይ ደሀ ሀገር ከምትባለው ከፍተኛ በመሆኗና ልዩ በሆነ ደረጃ በመቶ ሺዎች ወደ ውጭ ኢትዮጵያን ሴቶችን ተሰዳለች ለባርነት። ይሄ ልዩ ሁኔታ በዓለም ደረጃም ሆነ ኢትዮጵያውያን በጥልቅ ሊገባን ይችላል። ይሄ ሀገራችን ምን ላይ እንዳለ ኢንዲኬተር ነው ብዬ ያልኩት ለዚህ ነው። ኢትዮጵያን ሴቶች ለባርነት እየሄዱ ነው። ይሄ ራሱን የቻለ በዛ ምክንያት የሚደርስባቸው ልዩ ልዩ ችግር አለ። ይሄ ችግር እንደገና ፓቨርቲ ወይም ድህነት ከተባለው ልጆቿን በፈረቃ የምታበላ እናት ነች አብዛኛው ያለውን። እኛ መመልከት ያለብን ሰፊውን የኢትዮጵያን ሴቶች ነው። እነዚህ ከገጠር የሄዱ ነው የሚመለምሏቸው፣ ሀብታም ትሆኛለሽ፣ ገንዘብ ታገኛለሽ፣ አረብ ሀገር ሂጂ እያሉ ለባርነት።
ከቤት ውስጥ አመጽ አኳያ ዶሜስቲክ ቫዮለንስ ሀብታምና ደሃን የማይለይ የተማረና ያልተማረን የማይለይ ነው እንደሚያውቁት እዚህም አውስትራሊያ ውስጥ ከፍተኛውን ቁጥር ያዘነ በሳምንት አንድ ሰው ይሞታል። በጣም የተማረ ሶሳይቲ የሆነ ውስጥ አሜሪካን ሀገር እንደዚሁ ኢትዮጵያ ውስጥም የዚህ አይነት ነገሮች አሉ። ከዚህ ከድህነቱም ባሻገር እንደጠቀሱት አንዱ ፋክተር ሊሆን ይችላል። ከዛ ባሻገር ግን ዋነኛ የሚሏቸው ምንጮቹ ምንድን ናቸው? ለምሳሌ የሃይማኖት፣ የባህል ታሰሉት ነገሮች አስተዋጽኦ ይኖራቸዋል? ወንዶች በባህሪ ላይ ሴቶቻቸው ወይም በፍቅረኞቻቸው ላይ የዚህ አይነት ጥቃት እንዲሰነዘሩ ምክንያቱም ይሄ ዘርም የቀለምም የቋንቋም የትምህርት ደረጃን ሁሉ ያለየ ጉዳይ ነው። እዚህ ምዕራብ ዓለም እርሶ የሚኖርበት አሜሪካም ውስጥ ሁሉ በየቀኑ የሚታይ ነው። ከዚህ አኳያስ ምን መደረግ አለበት ይላሉ? ዋነኛ ምንጮቹ ከድህነቱ ባሻገር እነዚህም ነገሮች አሉና ከዚህ አንጻር ነው ታዩታል?
አዎ፣ ሶስተኛው የባህል ነው። ቅድም እንደጠቀስኩት ይሄ ባህል ጎጂ ባህል በህብረተሰብ ውስጥ መኖር በድህነትና ሌሎች ችግሮች በሌሉበት ጊዜ የሚያመጣውን ጉዳትና አሁን እነዚህ ጣምራ እና የተጠላለፉ የተወሳሰቡ ችግሮች ሰፋ ያለው ችግር በሚኖርበት ጊዜ ይሄ የባህሉም ሆነ የተለያየው የባህላዊ ባህሪዎች በወንዶችም ሆነ በሴቶች የሚንጸባረቁት ለየት ባለ መልኩ ነው። እንዲሁ ዝም ብሎ በደፈናው ሁልጊዜ እንደምንለው የባህል ጭቆና ስላለ ጎጂ ባህል ስላለ ሁልጊዜ ጎጂ ባህል ይኖራል። ሁልጊዜ ያን ጎጂ ባህል ህብረተሰብ ዳይናሚክስ ካለው ህይወት ካለው ሌሎች ነገሮች ካሉ ተበላሸውን ባህል እየቀየረ እያስተካከለ ይመጣል። እነዚህ ጣምራ ሁኔታዎች ግን ሊፈታቸው በማይችል ሴቶች ሊያዩትና ሊፈቱት በማይችሉበት ሁኔታ በሚሆንበት ጊዜ የሚጨቁነውም ወንድ የመጨቆኛ መሳሪያም የሆነው ወንድ ተጨቋኝ የሚሆኑት ሴቶች እነዚህ ውስብስብ ነገሮች ራሳቸው በተቆላለፈ የፕሮብሌም ባህሪው ስለሚያስቀምጣቸው ዶሜስቲክ ቫዮለንስ ሆነ ሌሎችን አመጾች የሚፈጽሙትም ሆነ እንዲፈጸም አሁን ይሄን ስናገር እንትን እንዲፈጸም የምንፈቅደውም ሴቶች እነዚህ በእነዚህ ሶስትና ጠንካራ የሆነ የህብረተሰብ ፋብሪኮች መመታት ምክንያት ራሳቸውን ለባርነትም አጋልጠው ስለሰጡ፣ ወንዶችም በእነዚህ ሶስቱ ምክንያት ኖርማሊ ከነበረው የወንድ ትምክተኝነትና የባህል ጎጂ ባህልነትም ባሻገር ያሉበት የባርነት ያሉበት የሄልፕለስ ስሜት መወጫ የሚያደርጉት ሚስቶቻቸው፣ ሴቶች ልጆቻቸው ጋር እንዲህ የመሳሰሉ ናቸው። እና እነዚህን ለማሳየት ነው ወደ ሰፋ ያለው ጋር የሚሄድበት ምክንያት የኢትዮጵያ ሁኔታ እንደ ሌሎች ሰው ሀገሮች በአሁኑ ጊዜ ዝም እንዳደቡት በየምንት ነው ለአደጋ የሚደርሱት ለሞት የሚደርሱት እዚህ ኖርዝ አሜሪካ ውስጥ። በቀደም ሲል እንዳልኩት በኑሮም በእኩልነት በክፍያም ሴቶች አሁንም በብዙ መንገድ እንደተጎዳን ነው። ግን ከዚህ የተለየ ልዩ ሪያሊቲ ኢትዮጵያ ውስጥ መኖሩንና ይህን ከተገነዘ እየተገነዘብን ነው። እነዚህም አመጽም የቤት ውስጥ አመጽም ሆነ የውጭ አመጽም ሆነ በስነ ልቦና መመታት በሁለት በሶስት ደረጃ ሁኔታውን ለየት ያደርገዋል በሚል ለማሳየት ከመፈለግ ነው።
በዚህ አጋጣሚ ለኢትዮጵያውያን ሴቶችም ሆነ ወንዶች በተለይም የቤት ውስጥ ጥቃትን አስመልክቶ ሊያስተላልፉት የሚሹት ወይም ጥሪ ሊያደርጉት የሚሹት መልእክት አለ?
አዎ፣ ቀደም ሲል ከተነጋገርነው ውጪ በተለይ ሁለቱንም ተጠቂንም አጥቂንም ይመለከታል። ሰፊውን የህብረተሰባችን ችግር እስኪፈታ ብለን የምንጠብቀው ጉዳይ ስላልሆነ ለትበለት ቤተሰብ ብዙ ጉዳት ስለሚደርስበት በተቻለ መጠን ምልክቶቹን በማየት ኢትዮጵያውያን ሴቶች በተደራጁ በተለያየ መልክ በተደራጁ በማህበር በቤተ ክርስቲያን በእነዚህ ዙሪያ ያሉ ጉዳዮቹን በሀፍረት ወይም ደግሞ የራስ ጥፋት አስመስሎ ወይም እንደ ውርደት አስመስሎ ከመሸፈን ምክንያቱም ሼም አለው ሀፍረት አለው የቤት ውስጥ አመጽና ጥቃቶች ደፈሩ ለዛ በተለያየ መንገድ እርስ በርስ የመደጋገፍና አስፈላጊውን እርዳታ የመስጠት ሁኔታን እንዲያደርጉ ነው። ወደዛ እንዲመለከቱና አጥቂም ተጠቂም እርዳታ እንደሚያስፈልጋቸው ነው የመካሰስ ሳይሆን ይሄን ተመልክተው ቤተሰብ በአጠቃላይ የሚያገኝበትን ተጎጂ እንዳይሆን ልጆች ወደፊትም ተጎጂ እንዳይሆን ስለሚረዳ ይሄን ነው ማስተላልፈው። መደበቅ የለበትም። እርዳታ እና ትብብር ሰፖርት ሲደረግ ረጅም ጊዜ የሚያመጣውን ሳይኮሎጂካል ጉዳት ባጭሩ ሊያደርገው ይችላል። አንገርን ቁጣና ደግሞ ፍራስትሬሽን ከመቸገር ደግሞ ወንዶች ንዴታቸውን መወጫ የገዛ ባለቤቶቻቸው መሆን እንደሌለባቸው ማኔጅ እንዲያደርጉት አመለካከታቸው እንዲቀየር ማድረግ ይቻላል በተለያዩ የትምህርትና የእርዳታ ዘዴዎች።
ዶክተር አበባ ፈቃደ የዓለም አቀፍ ኢትዮጵያውያን ሴቶች ድርጅት ሊቀመንበር ስለ ቃለ ምልልሱ እናመሰግናለን።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ። 7
አድማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዘመቻችንን እናስተምጣለን። በደሴ ከተማ ሲኒማ ቤት አዳራሽ ወያኔ ለፕሮፓጋንዳ ሰብስቧቸው የነበሩ ወጣቶች አርሶ አደሩ ስብሰባውን ረግጠው መበተናቸውን ከደሴ የሚገኙ ምንጮቻችን ገለጹ። ቁጥራቸው 1500 ያህል ወጣት አርሶ አደሮች ሞዴል አርሶ አደሮች ናቸውና የዳሴ ግድብ ከአርሶ አደሮች ሚና ጋር በሚል ባዘጋጀው ሴሚናር ላይ ውዝግብ ተነስቶ ወጣት አርሶ አደሮቹ በቁጣው ወያኔ ካድሮች በማውገዝ ለሶስት ቀናት የተጠራው ሴሚናር ከሁለት ቀን በኋላ እንዲበተን ተደርጓል። የወያኔ ባለስልጣናት ወጣት አርሶ አደሮቹን ለመደለል ስብሰባው ሲጀምር በሞዴልነት ለተመረጡት ለምስጋና ማዕረግ መግለጫ ባለቀይ ቀለም ቲሸርትና የቀናበል 200 ብር በማደል ጉባኤውን ከከፈቱ በኋላ በጥሩ ላይ ተገለጸው ሳይሆን ስለመጪው ምርጫ ሆኖ በመገኘቱ የበለጠ ቁጣን ፈጥሮ ረብሻ መከሰቱን ዘጋቢዎቻችን ገልጸዋል። የወያኔ ካድሮች ሁኔታውን ለማብረር ቢሞክሩም ወጣት አርሶ አደሮቹ በተለይም ብጣሽ ጨርቅ አጥልቁ መባሉ ምን ያህል እንደተናቁና የትግሮቹም ወደ አርሶ አደሮች ግን በአንገታቸው የወርቅ ሀብል ሲንጠለጠላቸው ማየታቸውን ገልጸው በአንድ ድምፅ የጨርቃችሁን መልሳችሁ ስዱ የሚል ተቃውሞ አሰምተዋል። በሌላ በኩል ደግሞ ባለፈው ሰኞ በደሴ ዙራ ወረዳና በቃሉ ወረዳ ኮምርሻ ከ500 ያህል በላይ ገበሬዎች መፈናቀላቸውና መሬታቸውን ለወያኔ በቀና ለስርዓቱ የሙስና ሸሪኮች መሰጠቱን በደሉ የደረሰባቸው ገበሬዎች ካስተሙት አቤቱታ ለመረዳት ተችሏል። ይህን ቅሚያ ለማስፈጸም የወያኔ ጠቅላይ ሚኒስትር አቶ ደሳለኝ ኃይለማርያም በስፍራው ተገኝቶ እንደነበር ምንጮቻችን ከስፍራው ገልጸዋል። ተቀማጭነቱ በሆንግ ኮንግ የሆነ ፔትሮ ትራንስ የተሰኘው የቻይና ነዳጅ ኩባንያ የትግሮ ወያኔ አገዛዝ በኦጋዴን ክልል የካሉብ ጋዝ ፕሮጀክት ጉዳይ ጄኔቫ ስዊዘርላንድ በሚገኘው ዓለም አቀፍ ንግድ ምክር ቤት የግልግል ፍርድ ቤት ሙግት ሊጀምሩ እንደሆነ ኩባንያው ይፋ አድርጓል። እንደ ኩባንያው ክስ ከሆነ በኦጋዴን ክልል የሚገኙትን የካሉብንና የሂላልን የተፈጥሮ ጋዝ ክምችቶች እንዲያለማ የተፈቀደለት ውል ወያኔ ሰርዞብኛል ብሏል። ሙግቱ የጀመረው ከሁለት አመቶች በፊት ሲሆን ፍርድ ቤቱ የረጅም ጊዜ ጥናት በመውሰድ ሰነዶችን ሲመረምር ቆይቷል። እንደ ዜናው ዘገባ ከሆነ የነዳጅ ኩባንያው ዓለም አቀፍ ደረጃ የጠበቁ ጠበቆችን በመያዝ ከአንድ ሳምንት በኋላ በአካል ተገኝተው አቤቱታቸውን እንደሚያሰሙ ተገልጿል። ወያኔ በኩሉም የራሱን ጠበቃ እንደሚልክ አስታውቋል። የካሉብና የሂላ የተፈጥሮ ጋዝ ከመችል ሌሎችንም የነዳጅ ፍለጋ ቦታዎች ጨምሮ ለማልማት የተረከቡ የከነበረው የማሌዥያ ፔትሮናል ኩባንያ በመቀማት በጨረታ ከእንደ አውሮፓ ቁጣጥር በ2011 ዓ.ም ለሆኑ ከሳሽ ለቻይና ፔትሮትራንስ መተላለፉ ይታወሳል። ሆኖም ፔትሮትራንስ በገባው ውል መሰረት ውሉ
ከተፈረመ በኋላ የማልማቱን ስራ ከአንድ አመት በላይ ብዙ ምርምጃ ማለማሳየቱ ወያኔ ሁሉ ለመሰረዝ መገደዱን የቅርብ አውቆች ገልጸው ኩባንያው ከወረቀት ያለፈ ስራ መስራት አልቻለም ሲል ወያኔ በበኩሉ ለተፈጠረው ችግር ኩባንያውን ተጠያቂ አድርጓል። ኩባንያው በኩሉ ደግሞ ስራ ለመጀመር መስራቱን ሳደርግ አላንዳች ውይይት ሁሉን ተነጥቅ ያለው ሲል ምላሽ ሰጥቷል። በሌላ በኩል ደግሞ ወያኔ ከዚህ ተቀማጭነቱ ሆንግ ኮንግ ከሆነው ፔትሮ ትራንስ ኩባንያ የነጠቀውን ውል ፓሲጅስ ኦል ለተሰኘ ሌላ የቻይና ኩባንያ መስጠቱንም ለመረዳት ተችሏል። በጀኔቭ የገላጋው ፍርድ ቤት ውሳኔ በቅርቡ ይሰጣል ተብሎ ይጠበቃል። በወያኔ ካንግሮ ፍርድ ቤት ያስተቱን እንጀል ተመስርቶባቸው በስር የሚንገላቱት የተቃዋሚ ፓርቲዎች መሪዎች ፍርድ ቤት ዘልፋቸዋል በሚባል ክስ እያንዳንዳቸው በሰባት ወራት እንዲቀጡ የተወሰነባቸው መሆኑን ከሰሞኑ ተገለጸ። ህገ ወጥ አፈናና ዜጎችን የሚያስፈራራበት የተቃዋሚዎችን እንቅስቃሴ የሚገታበት የሽብርተኝነት ህግ ነድፎ በስራ ላይ ከዋለበት ጊዜ አንስቶ ብዙ ንጹሃን ዜጎች ለመከራ፣ ለስር፣ ለመንገላታት፣ ለስደት የዳረጋቸው ሲሆን በግፍ ሰብስቦ ከጥቂት ወራቶች በፊት ወደ እስር ካስገባቸው መካከል የካንጋሮን ፍርድ ቤት ሰድባቸዋል በሚል ሐሰት ቅጣት በየ ኖባቸዋል። የተቃዋሚ ፓርቲዎች አመራር አባላት በእስር ቤት በሚገኙበት ስፍራ እስር ቤቱ ተከፍቶላቸው የገቡ የደህንነትና የፌደራል አባላት የታሳሪዎቹን ኪሳቸውን ፈትሸው ማንኛውንም ሰነድና ገንዘብ ዘርፈዋል የሚል አቤቱታ አቅርበው የካንጋሩ ፍርድ ቤት ግን መረጃ ያላቸው በሚል ምላሽ የሰጠ ሲሆን የዚህ ፍርድ ንባብ ላይ ፍርድ ቤቱን በማንጓጠጥ ተዳፍራቸዋል በሚል በእያንዳንዳቸው ላይ የሰባት ወራት እስር በይኖባቸዋል። የአንድነትና የአረና የሰማያዊ ፓርቲ አመራሮች አቶ ዳንኤል ሽበሺ፣ አቶ አብርሃም ደስታና የሸዋሳ ሰፋ እንዲሁም በሀብታ ማያሎ በሽብርተኝነት ክስ ተከሰው ለስከ ተዳረጉ ዞራሶችን ያስቆጠሩ ሲሆን በወያኔ ትዛዝ የሚሰራው አሻንጉሊት ፍርድ ቤት ተጨማሪ ቅጣት እንደሚያስተላልፍ ብዙዎቹ ግምታቸውን ሰጥተዋል። መላ ኢትዮጵያውያን ብሶታቸውን በብር ኖቶች ላይ እየጻፉ እያሰራጩ ነው። የኢትዮጵያ ሕዝብ የተለያዩ ሰላማዊ ትግል ዘዴዎችን በመጠቀም ለመብቱ መከበር የሚያደርገውን ጥረት ቀጥሏል። ወጣቶች ብሶታቸውን በብር ኖቶች ላይ ጽፈው ገበያው እንዲያዘዋውርላቸው እያደረጉ ነው። ይህም የወረቀት ገንዘብ ለተሰራበት ዓላማ ብቻ ተጠቅሞ የሚለውን ሕግ በመጣስ ለቅስቀሳ ስራ መጠቀም በመሆኑ የሕዝብ ሚተኝነትን መግለጫ ሆኖ ቀርቧል። በሚቀጥሉት ጥቂት ወራት ውስጥ በርካታ የወረቀት ገንዘቦች በመሬት መግለጫነት ይውላሉ ተብሎ ይገመታል። ምስሎቹ በማህበራዊ መድረኮች በከፍተኛ ሁኔታ እየተሰራጩ ነው። ግብጽ፣ ሱዳንና የትግራይ ወያኔ አገዛዝ በቅርቡ ስለ ህዳሴ ግድብ ያካሄዱት ውይይት ለስምምነት አቁቷቸዋል የሚዘና ሲናፈስ ሰምቷል። እስከዛሬ ግንባታው 36% ያህሉ ተጠናቋል። የቀረው ሙሉ በሙሉ እንደ አውሮፓ አቆጣጠር በ2017 ይጠናቀቃል ተብሎ የሚነገርለት ግድብ በግብጽና በወያኔ መካከል ያለውን ፍጥጫ ግንባታውን አቀዝቅዞት እንደነበር ብዙዎች ይናገራሉ። አንዳንድ ታዛቢዎች ስለ ጉዳዩ ሲተቹ የግብጽ አዲሱ አስተዳደር በጎ አመለካከት ያለው በመሆኑ ትብብር ማድረጉ መርጧል ብለዋል። በመቀጠልም የአገሪቷን የውሃ ፍጆት 80% ያህሉን ከአባይ ፍሳሽ የምታገኝ በመሆኑ የታቀደው ግንባታ ሊያስከትል ስለሚችል ተጽዕኖ በሂደት ለመከታተል ወስናለች ብለዋል። በመሰረቱ በዚህ ይገባኛል ድርሻ ዙሪያ አቋሟን ቀይራለች ሳይሆን ግንባታውን ለማስቆም ያላት አቋም በጣም ከባድ የሆነ መምጣቱን በመረዳቷ እንደሆነም አንዳንድ ታዛቢዎች ተቁመዋል። ከዚህ ጋር ተያይዞ ግብጽ በአረብ ዓለምና በጎረቤት ሀገሮች የነበራት ተደማጭነት እያነሰ መምጣት በግብጽ በህዳሴ ግድብ ላይ ተጽዕኖ ለማድረግ የምታደርገው ዲፕሎማሲያዊ ዘመቻ አዳማጭ አጥቷል የሚሉም አሉ። ግንባታውን አስመልክቶ 6000 ሜጋዋት የኃይል ማመንጫ አቅም ያለው ግድብ 74 ቢሊዮን ኪዩቢክ ሜትር ማከማቻ እንዳለበትና ይህን ያህል መጠን ያለው ውሃ ለማከማቸት 6 ዓመት ጊዜ እንደሚፈጅበት ያብራራሉ። የቴክኒካል ኤክስፐርቶች ይህን ያለው አክምችት እስኪከናወን ድረስ ግብጽ ብዙ ችግር ላይ ተወርቃለች የሚል ስጋታቸውን ሰንዝረዋል። እንግሊዝ በኢትዮጵያ ያለውን ሐሳብን በነጻነት የመግለጽ መብት አፈጻጸም ህገወጥነት እንዳለበት ገለጸች። እንግሊዝ በተለይም የጸረ ሽብርተኝነት ህጉ ላልተገባ ዓላማ እየዋለ መሆኑና አገዛዙ በፈጸማቸው ወንጀሎች ሊከሰቱ የሚችሉ ችግሮች ተበራክተዋል ብሏል። በሪፖርቱ ላይ መጋቢት 2007 ዓ.ም የእንግሊዝ የውጭ ጉዳይ ሚኒስትር ባወጣው የሰብአዊ መብትና የዲሞክራሲ ሪፖርት የጸረ ሽብርተኝነት ህጉ ስራ ላይ ከዋለ በኋላ በቁጥጥር ስር የዋሉትን ጋዜጠኞች፣ ሰላማዊ ተቃዋሚዎችን፣ የፖለቲካ ፓርቲ መሪዎችን የተከሰሱበት ወንጀል ተብሎ በአገዛዙ የሚሰጠው መግለጫ ህጋዊ መሰረት የሌለው ነው ሲል ተችቷል። የእንግሊዝ መንግስት በወያኔ በነጻ ጋዜጦች ላይ የሚያደርገው ማስተዳደር ለነጻ ፕሬስ አክብሮት እንደሌለው ያረጋግጣል ሲል ወቀሳውን ሰንዝሯል። በመቀጠልም እንግሊዝ የፕሬስ ነጻነት ላይ አሉታዊ ተጽዕኖ ይኖራቸዋል ብላ ያመነችባቸውን ጉዳዮች በፍርድ ቤት በኩል መከታተሏና ከዚህ በመነሳት የፍርዱ ሂደት ዓለም አቀፍ መስፈርትን የሚመጥን አለመሆኑን ተገንዝቤያለሁ ብላለች። ወያኔ በኩሉ እንግሊዝ ለሰጠችው አስተያየት ምላሽ ሲሰጥ ኢትዮጵያ ራሷን ከሽብርተኝነት ለመጠበቅ የምታደርገው ምርምጃ አግባብ አይደለም የሚሉት አካላት በተመሳሳይ ስጋት ተመሳሳይ እርምጃ ራሳቸው እየወሰዱ ለምን በእኛ ላይ ትችት ሲሰነዝራሉ ሲል ምላሽ ሰጥቷል። በሌላ በኩል ደግሞ የእንግሊዝ መንግስት ለወያኔ ልትለግስ የነበረው ዳታ 300 ሚሊዮን ፓውንድ ያህል እንዳገደች መውሰዷን የዘና አውታሮቹ ዘግበውታል። የሶማሊያ ክራሪ ደፈጣ ተዋጊ ቡድን አልሻባብ በደቡብ ምዕራብ ሶማሊያ ክልል ከተማ ባይዳዋ የሚገኘውን የዓለም አቀፍ ድርጅቶች የሰላም ጥበቃ የጦር ኃይሉን በአካባቢው መስተዳደር ጽፈት ቤት በከፍተኛ መሳሪያ መደብደቡን ከሰሞኑ የሶማሊያ ባለስልጣናት ገለጹ። የሶማሊያ ክራሪ ደፈጣ ቡድን አጥፍቻለሁ የሚለው የሶማሊያ አሻንጉሊት መንግስት ህልውናው ተጠብቆ ያለው የሰላም ጥበቃ በሚል ሽፋን በሰፈረው ጦር ድጋፍ ሲሆን በዚሁ ጦር የወያኔ ሰራዊትም ተሳታፊ መሆኑ ቀደም ሲል መገለጹ ይታወሳል። የሰሞኑ ጥቃት ኢላማ ያደረገው በቱርክ ካምፕ ውስጥ ያለው የውጭ መንግስታት ወታደሮች ላይ ጉዳት ለማድረስ እንደነበርና በጥቃቱ ቁጥራቸው 12 ያህል መገደላቸውን ዜና አክሎ ገልጿል። ባለፉት ጥቂት ወራቶች በዋናው ከተማ ሞቃዲሾ የተለያዩ ጥቃቶችን የፈጸመው የሶማሊያ ክራሪ ደፈጣ ተዋጊ ቡድን ለሶማሊያ ሁለተኛው የጦር ኃይል ማዘዣ ማዕከል የሆነችውን ባይዳዋን ለማጥቃት ያሰማራቸው ታጣቂዎች በከፍተኛ መሳሪያ የተደራጁና የተፈላሚዎችን ቁጥር ብዙ እንደነበር የዜና ምንጮች አረጋግጠዋል። ከሰሞኑም የተቀናበረ ጥቃት በተለያዩ ስፍራዎች ፍንዳታዎች ደርሰዋል። ባልሻባብ ሶማሌ በአዲሱ አሻንጉሊት መንግስት ስር በተረጋጋ ሁኔታ እንዳልሆነች ያቀነባበረው የጥቃት እርምጃ ሆቴል ቤቶችን መስሪያ ቤቶችና የእምነት ተቋማትን ስፍራዎችን የአውሮፕላን ማረፊያ ስፍራዎች ሁሉ የሚመለከት በመሆኑ በየትም ስፍራ የጸጥታ ሁኔታ አስተማማኝ እንዳልሆነ ብዙዎች መሰክራሉ። በመጨረሻም የደቡብ ሱዳን ውዝግብ መፍትሄ እንዳልተገኘለት ከሰሞኑ ይፋ ሆነ። ላለፉት 14 ወራቶች ያህል ደም ሲፈስበት የቆየው አዲሱ የደቡብ ሱዳን ወጣቶች ችግር መፍትሄ ላይ ለመድረስ ሁለቱም ተፋላሚዎች ፊት ለፊት ተቀምጠው ለመደራደር ያደረጉት ፈቃደኝነት የመፍትሄ ሐሳብ ላይ ባለመደረሱ አስታራቂ ቡድን ተስፋው ተሟጦ እንዳለቀ ሰሞኑ በአዲስ አበባ በሰጠው መግለጫ ላይ ይፋ አድርጓል። የአደረዳሪዎቹ ቀንደኛ ሰብሳቢ የሆነው ወያኔ ባለስልጣን በስተጀርባ አሜሪካ፣ እንግሊዝ፣ ኖርዌይና ቻይና በተዘዋዋሪ እርቁ እንዲከናወን የራሳቸው ግፊት በማድረግ እንደተሳተፉ የእርቁ ሂደት አጠቃላይ ግምገማ ላይ ተገልጿል። ባለፉት 14 ወራቶች በተኩስ ማቆም ስምምነት ላይ ብቻ በሰባት ጊዜ ስምምነት ላይ ቢደርስም በመሰረታዊ የሆነው የመንግስት አወቃቀርና የስልጣን ክፍፍል ሁለቱም ወገኖች አፈንጋጭ አቋም በመያዝ ወሳኙ ድል ከጠመንጃ ፈሙዙ ይገኛል የሚል ልዩነታቸው እንዳያዙ ድርድሩ ተበትኗል። ድርድሩ የከሸፈ መሆኑን የወያኔ ጠቅላይ ሚኒስትር ለደቡብ ሱዳን ህዝብ መልእክት አስተላልፏል። አንዳንድ ታዛቢዎች እንደሚሉት ከሆነ በቅርቡ የታንዛኒያ መንግስት ሁለቱን ተፋላሚዎች ለማደራደር የወሰደው ሙከራ በይዘቱ የተለየና መንፈሱም ከወያኔና ከጭፍረኞቹ የእርቅ ሀሳብ የተለየ መንደርደር ያለው እንደሆነ ጠቁመዋል። በመቀጠልም ከአንድ ወር በፊት ሁለቱን ተፋላሚዎች በታንዛኒያ አሩሻ እንዲገናኙ በማድረግ የእርቅ መንደርደር ሀሳቡ ዙሪያ ያደረጓቸው አዎንታዊ መግባባቶች ለሰላም ፍለጋ የተስፋ ጭላንጭል ሰጥቶ እንደነበር ገልጸው ይህንን ችግር ራሳቸው የአዲስ አበባ አሸማጋዮች በስፍራቱ ገኝተው ካጸደቁ በኋላ የቆየውን የድርድር መንፈስ እንደገና በአዲስ አበባ ለመጀመር ተፋላሚዎች መጥራታቸው የአሸማጋዮች መካከል ያለው ልዩነት አጉልቶ አሳይቷል ብለዋል። የአዲስ አበባ ድርድር መክሸፉ እንደተሰማ አሜሪካ በሁለቱ ተፋላሚዎችና በደጋፊዎቻቸው ላይ ቀባ እንደምትጥል አቋሟን ገልጻለች። አንዳንድ ታዛቢዎች እንደሚሉት ከሆነ ድርድሩ ከወያኔ አስተናጋጅነት ነጻ መውጣት እንዳለበት ይጠቁማሉ። ወያኔ በደቡብ ሱዳን እንዲፈጠር የሚፈልገው የአገዛዝ መዋቅር በራሱ ምስል እንዲዋቀር ፍላጎት ስላለው በድርድሩ ሂደት ላይ የሚያውቅ መንፈስ እንደሚያስተናግድ አድርጓል ብለው ይወነጅላሉ። ዜናዎች በዚህ ይጣቀላሉ።
ኢህዴን ወይስ ህዋት ቁጥር 2 በ1983 ኢትዮጵያ በህዋት ስር ስትወድቅ በመራባያን ግፊት የፌደራል ስርዓት እንዲኖራት መደረጉ ይታወሳል። ታዲያ 17 አመት ደምቼ ወታደራዊን መንግስቴ ጣልኩት ነው ስለሆንኩኝ sultaan ከጃ አይወጣም ላሉትና ትግራይ ላይ ነጻ አገር የመመስረት ራይ ላነገቡት ወያኔዎች ማከላው የፖለቲካ sultaan ተበረከተላቸው። እነርሱም በመናውቃቸው የውጭ ኃይሎች ተቀምሮ የተሰጣቸውን በብሔርና ቋንቋ ላይ መሰረቱን ያደረገ የውስጥ አስተዳደር ክልሎችን በማዋቀር አገሪቱን ቀስ በቀስ የማፈራረስ ጉዞ ጀመሩ። እዚህ ላይ ሁላችንም እንደምናስተውሰው የኢትዮጵያ ህዝብ የት መካለል ትፈልጋለህ ተብሎ ጥያቄ እንዳልቀረበለትና ሁሉም ነገር በህዋትና በዚያ ወቅት አብረውት ላይታችሉ በነበሩት ጸረ ኢትዮጵያ ኃይሎች ሻቢያና ወነግ ፍላጎት እንደ ቅርጫ ስጋ በትንቱኑ ወጥቷል። ከዚህ ጎን ለጎን ደግሞ ለትግራይ መንግስት እንዲያገለግሉ ረቂቅ በሆነ መንገድ ያገሪቱን መፈራረስ ይመኙ የነበሩና በጎጠኝነት የሚታወቁ ግለሰቦችንና ድርጅቶች በአዲስ መልክ በማደራጀት ክልሎችን በህዋት መመሪያ እንዲያስተዳድሩና ህዝቡም ከኢትዮጵያዊነት በፊት ጎጠኝነት እንዲያመልክ ኃላፊነት ተሰጥቷቸው ዙፋን ላይ ተቆፍሰው ተቀመጡ። ይህ ሁሉ ሲሆን አማራውን እወክላለሁ ብሎ አንድም ጊዜ ተንፍሶም ሆነ ተንቀሳቅሶ የማያውቀው ኢህዴን ተጉማዶ መያዣና መጨበጫው የማይታወቀውንና የአማራው ክልል ተብሎ የተሰየመውን እንዲገዛ በወያኔ ዘውድ ጠለቀለት። ልብ ብላችሁ አስቡ። ይህ ቡድን የፌደራሉ ስርዓት ሲዋቀርና ሁሉም ይሄ ግዛት የኔ ብሔር ነው እያለ ሲናቆር ብሎም ወኪል ያልነበራቸው ጎጃም በገም ድርሰመን ወሎና ሸዋ ለመለየት በማይቻል መልኩ በጥስተታቸው ሲወጣ የበይ ተመልካች ሆኖ ሲቀመጥ ካለው ዓላማዎች sultaanu ለምን ተሰጠው ብሎ መጠየቅ ያስፈልጋል። አይኑ ለሚያይ ጆሮው ለሚሰማና ህሊና ላለው ሁሉ ምክንያቶቹ ግልጽ ይመስሉኛል። አንደኛ ኢህዴንን ወይም አሁን ሌላ መጠሪያ ያጠለቀውን ጸረ ኢትዮጵያ ቡድን ዋና ሆነው የሚያሾሩት በሙሉ የክልሉ ተወላጆች አይደሉም። በተለያዩ የጥቅም ጉዳዮች የተባረሩትን ጨምሮ እስካሁን ያሉትን ሰዎች ስንመለከት የከምባታ፣ የሲዳማ፣ የኦሮሞ፣ የትግሬና ኤርትራዊ ጎሳዊ መሰረት እንዳላቸው እንገነዘባለን። ሆድ ሲያውቅ ዶሮ ማታ እንደሚባለው እነዚህ ሰዎች በሙሉ ትግል ውስጥ የገቡት በእነርሱ ቋንቋ ያማራውን የጭቆና አገዛዝ ለማውደም ብሔር ብሔረሰቦች የራሳቸውን እድል እስከመገንጠል እንዲወስኑ ለማድረግ ስለነበር እንደ ገጸ በረከት ላገኙት ክልል ህዝብ ጥላቻ እንጂ በሳቢስቲኒ ፍቅር እንደሌላቸው ወያኔ ጠንቅቆ ስለሚያውቅ ነው። ለዚህም ነበር ለልማት በሚል ሽፋን ከሸዋ መናገሻ፣ ደራ፣ ቅንብቢትና የክሰምበርሃ ለኦሮሞና አፋር ሽልማት ሲሰጡ አማራው ትምክተኛ ጨቋኝ ስለነበር ልማት ምን ያሻዋል በሚለው የግድ የለሽነት አቋማቸው የጸኑትና ምንም ያልተናገሩት። ትግራይ ደግሞ ተከዜን ተሻግራ ሁመራን፣ ወልቃይትን፣ ጠገዴን፣ ጠለምትን ከጎንደር ስትወስድ በተጨማሪም ኦፍላን ራያንና ላማጣን ወዘተ ኮሎ ጎምዳ ጉያ ስትጨምር እሄድኖች በዝምታ ያለፉት መተከልም ቤኒሻንጉል ነው ሲባል ታዲያ ምን ችግር አለ በሚል ሰጥለጥ ብለው የተቀመጡት ገና የሄድኖች ጉድ በዚህ ብቻ አልቃል ብሎ የሚያስብና ከመቆየት የተነሳ ክልሉን ይታደጋሉ በሚል ልቡን የሚሰጣቸው አማራ ካለ የዋህ ብቻ ሳይሆን ቂሉ ማሞና በግም ጭምር የሆነ ብቻ ነው። በ3 ዓመት ውስጥ ራስ ዳሸንን አሳልፎ የሰጠ ከ60 ሺህ በላይ መጤ ትግሬዎችን በመተማና በምዕራብ አርማጭሆ በማስፈር አማራውን ከአገሩ ያባረረውና ለትግሬዎቹ መተማ ዮሐንስ ብሎ ከተማ የሰየመው የአማራ ጠላት እንጂ ሌላ ምን ስም ሊሰጠው ይገባል? እነዚህ መጤዎች እኮ በአሁኑ ወቅት አገሩ የእኛ ስለሆነ ከትግራይ መካለል አለብን ብለው በአደባባይ አይን አውጥተው ጥያቄ ብቻ ሳይሆን መሳሪያ አንግበው ተነስተዋል። በሁሉም ክልሎች ከህዋት በተጨማሪ ለጎሳ ታሪኮችና ቋንቋዎች ልዩ ትኩረት በመስጠት የትምህርት ቤት ስርዓት እውን ሆኗል። በአማራ ክልል የሚሠራው ዋግን አዊንና የወሎ ኦሮሞን ለማስገንጠል ኢህዴን የሚተገብራቸው ዕቅዶችን በመመልከት ድርጅቱ ጸረ አማራ ስለ መሆኑ ማረጋገጥ አይከብድም። በእነዚህ ዞኖች ትምህርት ቤቶች አስተዳደር ፍርድ ቤቶችን ጨምሮ አማርኛ ቦታውን እንዲያጣ እየተገፋና እንደ ጠላት እየተቆጠረ በመሄድ ላይ ይገኛል። በክልሉ አሁን ያሉትን ባለሥልጣኖች በተለያዩ አጋጣሚዎች ንግግር ሲያደርጉ ብታዳምጡ ከአማርኛ ውስጥ የሚሸጉጡት የእንግሊዘኛ ቃላቶች ብዛት ያስገርማል። ጭራሹኑ ለምን በፈረንጆቹ ቋንቋ ቢጠቀሙ ይሻል ነበር ያስብላል። የአማራው ሕዝብ እንደሆነ እነርሱ የሚሉትን ምንም ስለማይገባው ተከድኖ ይብሰል በሚል ልፍለፋቸው ገብቶት ያዳመጠ ለመምሰል ዝም ብሎ ያጨበጭብላቸዋል። ከዚህ ቀደም ማለትም የዛሬ 5-6 ዓመት ገደማ የቀድሞዋ ባህር ዳር ዩኒቨርሲቲ ፕሬዝዳንት በቤዛዊት የቀዳማዊ ኃይለ ሥላሴ ቤተ መንግሥት ውስጥ ስለ አማራ ታሪክና ቋንቋ የሚያጠና ተቋም ለመመስረት ሞክራ ግራይት ጋባች አባል መሆኗ ላይ ግምገማ ተደርጎ ሴትዮዋም አምባሳደር እንድትሆንና ያቀረበችውንም ሐሳብ መሬት እንዳይነካ ውሳኔ የተሰጠበት ምክንያት ኢህዴን ስለ አማርኛና የአማራ ታሪክ መጥፋት ቆርጦ መነሳቱን የሚያረጋግጥ ሐቅ ሆኖ እናገኘዋለን። ታሪክን በተመለከተ አንድ ምሳሌ ልስጣችሁ። አጼ ቴዎድሮስ ኢትዮጵያን እንደገና አንድ ለማድረግ ሲንቀሳቀሱ የቀድሞ ካሳ ምርጫ በኋላ ደግሞ አጼ ዮሐንስ ከእንግሊዞች ጋር አብረው መሳሪያ ተቀብለውና ወደ ኢትዮጵያ የናፒየር ጦርን መንገድ በመምራት ስለተጫወቱት ሚና ኢህዴን ትንፍሽ ሳይል በተጨማሪም በጎጃምና በወሎ ያደረሱትን ጥፋት ደብቆ የአማራን ወጣቶች በትምህርት ቤት ስለ ዮሐንስ ጀግንነት ብቻ እያስተማረ በሱዳን ድንበር ያላቸውን የመውጫና መግቢያ ቦታ መተማን ዮሐንስ ብሎ በመሰየምና ትግሬዎችን በማስፈር ለህዋት ታላቋ ትግራይ ራእይ እውን መሆን ሌት ተቀን ያጥፍቶ ጠፊ አቋሙን በማራመድ ላይ ተጠምዶ ይገኛል። ሌላም ሆነ ተጨባጭ ማስረጃ ላቅርብላችሁ። የዛሬ 5 ዓመት አካባቢ ለብዙ ጊዜ ከኢትዮጵያ ወጥቶ በግለሰብ እጅ ተቀምጦ የቆየውና አጼ ምኒልክ በሕይወት በነበሩበት ወቅት ለቅዳሴና ለመሳሰለው ሃይማኖታዊ ጸሎት ይጠቀሙበት የነበረው የግል መጽሐፍ ቅዱስን ይዘው በመኪና ወደ ጎረቤላ ከተማ ይጓዙ ለነበሩት አሜሪካዊ ፕሮፌሰርና አብሯቸው የነበሩት ኢንጂነር ተረፈ ራስ ወርቅን እና ሌሎችንም እጅግ በጣም ብዙ ያንኮበረ ሕዝብ በየመንገዱ ተኮልኩሎ ቦታና በልልታ አቀባበል አድርጎላቸው ነበር። በወቅቱም ርክክቡ ከወረዳው ኃላፊዎችና ከሸዋ አገር ሰበካ ኃላፊዎች ጋር ሲደረግ ቢያንስ በ6 ሚሊዮን ብር ወጪ እዚያው የሚኒሊክ ሙዚየም ለመገንባት ቃል ሲገባ ሕዝቡ ስሜቱን መቆጣጠር እስኪያቅተው ደስታውን ገልጾ ነበር። ታዲያ የሚኒሊክ ስም ሲነሳ የሚደነብረው ኢህዴን አዝማሚያው ስላላስደሰተው ሙዚየሙ እንዳይገነባ በሰጠው ትእዛዝ መሠረት የሙዚየሙ ጉዳይ እስካሁን እውን ሊሆን አልቻለም። ባለፉት 24 ዓመቶች የአድዋ ድል በዓል አከባበር ተዳፍኖና ትቢያ ለብሶ ባለበት ሁኔታ አብዛኛው የኢትዮጵያ ብሔሮች የተወከሉበትን ድል አድራጊ ጦር ያስተባበሩትንና ቆራጥ አመራራቸውን በተግባር በማስመስከር የጥቁር ሕዝቦችን የነጻነት ችቦ ያቀጣጠሉትን አጼ ምኒልክ በቅጥፈት በተሞላ የፈጠራ ታሪክ ጥላሸት በመቀባት ኦሆዴድ አርሲ ውስጥ ማለትም አማራው በእርሱና በኦነግ በተጨፈጨፉበት ዞን የአኖሌን ሐውልት ሲያስመርቅ አማራውን እየቀጠቀጠ የሚገዛው ኢህዴን የባህልና ቱሪዝም ቢሮ ምክትል ኃላፊው ከባህር ዳር ቦታው ድረስ ልኮ በአደባባይ በምረቃው ላይ ኢህዴንን ወክሎ እንዲሳተፍ በማድረግ ለአማራው ያለውን ጠላትነት አስመስክሯል። ይህ ጉደኛ ቡድን በክልሉ ለተማሪዎች አስተማሪዎች ሌሎች የመንግሥት ሠራተኞች ወዘተ ስለ አገሪቱ ሁኔታ ልማታዊና የሰላም መንግሥት ስለሚባለው ወያኔ ሁሉንም በማስገደድ ሥልጠና በሚል ሽፋን አማራውን ነፍጠኛ ትምክተኛ ሌሎች ብሔረሰቦችን በጭቆናና በግፍ ከአንድ መቶ ዓመት በላይ ይገዛ የነበረ ሕዝብ ስለሆነ በአሁኑ ጊዜ የተቀሩትን ብሔሮች ይቅርታ እየጠየቀ መኖር አለበት እያለ በካድሬዎቹ የአማራውን ቅስም ለመስበር ተንቀሳቅሷል። በዚህ የሥልጠና መርሃ ግብር በመላው የአገሪቱ ክልሎች የአማራውን መፈናቀል ጭፍጨፋና የንብረት ዝርፊያ በተመለከተ ኢህዴን የሚለው የሚከተለውን ነው። በመሠረቱ አማራው በሌሎች አገር ሄዶ የመስፈር መብት የለውም። ግን አማራው በታሪክ አጋጣሚ ኃይል ስለነበረው ብሔር ብሔረሰቦችን በጉልበት ዘምቶባቸው መብታቸውን በመግፈፍ የራሱን ቋንቋ ባህልና ሃይማኖት ጭኖ በጭቆና ገዝቷቸዋል። ስለዚህም ጨቋኝ ብሔር ነው። ሕዋት ነጻ ሲያወጣቸው አማራው ያደረሰባቸው የነበረውን በደል ምላሽ የሰጡበት መንገድ ከአገራቸው እንዲወጣ ማድረግ ነበር። ለዚህም ተጠያቂ ሊሆን አይገባም። በተጨማሪም አማራው የሚሰፍረው አውዳሚ በሆነ መልኩ ነው። ማለትም የተፈጥሮ ደኖችን በሳት በማቃጠልና በመመንጠር ይህ ነው የማይባል ጥፋቶች በኖሮባቸው ክልሎች አድርሰዋል። ስለዚህ ካለው ትንክት ጋር ተደምሮ ከአካባቢው ሕዝብ ጋር አብሮ የመኖር ባህል ስለሌለው ለደረሰበት ችግር ተጠያቂው ራሱ ነው። በተለይም የአጼ ምኒልክ አስተዳደር ጨፍጫፊ ሰው በላና ኤርትራን ለጣሊያን አሳልፎ ሰጥቷል የሚሉ ቆርጦ ቀጠል ፕሮፓጋንዳ በመንዛት የክልሉ ሕዝብ ምኒልክን እንደ ጥቁር የታሪክ ጠባሳ እንዲቆጥራቸው በርሳቸውም እንዳይመካ ብሎም ምኒልክ ለአማራው አፍረት ናቸው ብሎ ድምዳሜ በመስጠት በግልጽ ቅስቀሳ አካሂዷል። በአንጻሩ ደግሞ ስለ ወያኔ የኢትዮጵያን ብሔር ብሔረሰቦችን ከባርነትና ድህነት አማራውን ጨምሮ ነጻ ያወጣው ሕወሓት ስለሆነ ሁሉም የክልሉ ሕዝብ የወያኔን ታሪክ እንዲዘክሩትና እንዲያወድሱት በጥብቅ ከማስጠንቀቂያ ጭምር ማሳሰቢያ ለሥልጠናው ተሳታፊዎች ሰጥተዋል። ዛሬ አማራ ውስጥ ያሉ ትምህርት ቤቶች አማራው ላይ በተለያዩ የታሪክ አጋጣሚዎች ማለትም በወዲት ጉዲት፣ በግራኝ አህመድ፣ በኦሮሞ ወረራ፣ በፋሽስት ጣሊያንና በሌሎችም ስለ ደረሱበት የሕይወት ታሪካዊና ሰው ሠራሽ ቅርሶች ጥፋቶች፣ እንደዚሁም የግዛት ወይም ሰፋፊ መሬቶች ዝርፊያ ወዘተ ማስተማርና መናገር ሽብርተኛ በሚባለው የወያኔ ሕግና ደንብ ስለሚያስቀጣ በጉዳዩ ማንም ትንፍሽ እንዳይል አንድ ለአምስት በሚባለው የስለላ ድር ከላይ እስከታች ተብትበውታል። ባጭሩ ታዳጊ የአማራ ተወላጅ ሕፃናት ስለ ልቦናዊ አመለካከታቸውና ስለ ማንነታቸው በጠንካራ ታሪካዊ መሠረት ላይ እንዳይታነጽ በዱቡሽት ላይ መሠረቱ እንደ ተጣለ ቤት ተልካሻና ፈራሽ ብሎም ተሸናፊነትና የበታችነት ስሜት ያላቸው ሆነው በማደግ ለመብታቸው ለማንነታቸውና ሕልውናቸውን ተባብረውና በቁጣ ተንገብግበው የመታገል ፍቅር እንዳይኖራቸው የሚያደርግ የትምህርት ቤት ሥርዓት ተቀርጾላቸው ላለፉት 23 ዓመቶች ስለተማሩ አዲሱ የአማራ ትውልድ እንዲኮላሽ በኢህዴን በኩል እየተሠራ ያለው የሕወሓትን ዓላማ የማሳካት ጉዳይ በቀላሉ ታይቶና የት ይደርሳል የሚል የሚታለፍ ክስተት ስላልሆነ ያገባኛል የምንል ሁሉ ይህንን መሠሪ ጥፋት ለማብከን ቆርጠን መነሳት እንደሚኖርብን በመረዳት ሳናወላዳ እንቅስቃሴ መጀመር አለብን። በተለይም በአሁኑ ወቅት የአማራ ወጣቶች ንቃተ ሕሊና ሙሉ በሙሉ በወያኔና ኢህዴን ፕሮፓጋንዳና የትምህርት ቤት ሥልጠና ስለ መሰለቡ በርካታ መረጃዎች አመላካች ናቸው። ስለ አማራው ታሪካዊ አሰፋፈርና ግዛት፣ ስለ ጥንት አባቶቻቸው ታሪክ፣ ስለ መብታቸው፣ እርስ በርሳቸው በማንነታቸው አፍንጫ ሲመታ ዓይን ያለቅሳል የሚል አቋም፣ ስለ ቋንቋቸው፣ ስለ ባህላቸው እንደ ትግሬ ወጣቶች ወይም እንደ ኦሮሞ ልጆች ፍቅር ያላዳበሩ በመሆናቸው አማራው ከየክልሉ ሲፈናቀልና በማንነቱ ሲመታ፣ እንደዚሁም የጎንደር መሬቶች በትግሬዎች ሲወረርና ሲቀማ በባለቤትነት ጉዳይ የራሴ ስለሆነ ይቆረቆረኛል በሚል ስሜት ሲነሱና ሲንቀሳቀሱ አይታዩ። ይህ ማለት ወጣቶቹ የተደቀነባቸው ጥፋት ማየት የተሳናቸውና የማንነት ችግር ያለባቸው መሆኑን ያረጋግጣል። ስለዚህ አማራው ራሱን ለማዳን በሚያደርገው ትግል ስኬት ሊያመጣ የሚችለው የወጣቱን ንቃት በማስተካከል የመራራው ትግል ተካፋይ እንዲሆኑ ምቹ ሁኔታ መፍጠር ሲቻል ብቻ መሆኑ መታወቅ ይኖርበታል። በሁሉም ክልሎች ወያኔ ካቋቋማቸው ፓርቲዎች ሌላ ተቃዋሚ ነን የሚሉ በርካታ ጎሳን ያነገቡ ድርጅቶች ተመስርተው ሲንቀሳቀሱ ማየት የተለመደ ሆኖ ሳለ አማራውን እታደጋለሁ ብሎ የሚንቀሳቀስ አንድም ድርጅት አለመኖሩ የሚያመላክተው ህዋትና ኢህዴን ከሁሉም አካባቢዎች በተለየ ሁኔታ በአማራው ላይ ፍጹም የሆነ አምባገነን ፋሽስታዊ አገዛዝ የዘረጉበት መሆኑንና የነቁ አማራዎች ተደራጅተው እንዳይታገሉ ያለባቸውን ክፉና አስፈሪ የታሪክ አጋጣሚ ነው። ታሪክ ራሱን ይደግማል ሲሉ አይውሸት ነው እያልኩኝ አልፈው ነበር። ነገር ግን አሁን በአማራው እየደረሰ ያሉትን ዘርፈ ብዙና የተቀነባበሩ ጥፋቶች ስመለከት ዮዲት ጉዲትና ሌሎችን በወያኔ ተተክተው በእኔ ዕድሜ ዘመን ሳይ አቋሜን እንድለውጥ አስገድዶኛል። ይህ ዘመን ያለንበት ጊዜ በአርቆ አስተዋይነትና በጥልቀት እንድንመረምር ሳንወድ በግድ ያስገድደናል። ዋነኛውና አንገብጋቢ ጉዳይ አማራ ይጥፋ ወይስ እንዳይጠፋ እንታደገው የሚሉት አፍጠው እየተመለከቱን ያሉ ሐቆች ናቸው። ስለዚህ መፍትሄው ምን መሆን እንዳለበት በማያወላውል መንገድ የአማራ አድን ዘመቻ ከመጀመር ውጭ ሌላ አማራጭ ካለ ግልጽ ሆነን ምርጫችንን መወሰን ያለብን እኛው አማራዎች መሆናችንን በዚህ አጋጣሚ ለማሳሰብ እወዳለሁ። ሰይፈ ሚካኤል።
Oh,
ከዚህ ቀጥለን የተለመደውን የሬዲዮኑ ሳምንታዊ ርዕሰ አንቀጽ እናስደምጣለን። በዲያስፖራው ውስጥ ያሉትን ባንዳዎች ማንነት እንደ ተዋጊና አመለኛ በሬ ለይተን በማውጣት እናጋልጥ። የትግሬ ወያኔ በዘረኝነት አገዛዝ በሀገራችን ካሁን ቀደም ታይቶ የማይታወቅ ርዕዮተ ዓለማዊ ሽፋን የያዘ የትውልድ ጠንቅ እያስፋፋ ነው። በሀገሪቷ ውስጥ ያሰፈነውን የከፋፍለ ግዛ ፖሊሲ ያስከተለውን የህዝብ የስብዕና መዋረድ መራቆትና መደህየት የመብት ገፈፋና ረገጣ ወያኔ ለዘላቂ ዓላማው የትግሬን የበላይነት ዘለቄታዊ ለማድረግ አቅዶ እየሰራበት ይገኛል። የወያኔ መሪዎች በእብደት የተመላበት ተግባራቸው ህብረተሰቡን አጥፊና ጠፊ በሚል አቆራይተውታል። የአብዛኛው የኢትዮጵያ ህዝብ እይታ ግልጽ ነው። ወያኔ ዘረኛ፣ ሙሰኛ፣ አምባገነን፣ ጸረ ሀገርና ጸረ ህዝብ ጽንፈኛ ቡድን መሆኑን ጠንቅቆ ያውቃል። ባለፉት 24 ዓመታት ግለሰባዊ የዘር የፓርቲና ቤተሰባዊ ጥቅም ማግበስበስ ያገዛዙ ባህሪ እንደሆነ ታይቷል። የወያኔ ባንዳ ካልሆነ በስተቀር የቀረው ከዜግነት ተራውጭ ሆኗል። ዛሬ የኢትዮጵያ ህዝብ ይህንን በልበ ሙሉነት ይናገራል፣ ይመሰክራል። ወያኔ የሾማቸው የመለመላቸው ጥቅመኞች በህሌናቸው ሞተው ለሆዳቸው የሚኖሩ ያገዛዙ ሌሎች ግን የዚህን ሐቅ ተቃራኒ ይነግሩናል። ህግና ህጋዊነት አልባ በሆነችው ኢትዮጵያ ሀገራችን የዜጎችን አጥንትና ደም እየመነዘረና እያሸተተ ያቆላለፈው አገዛዝ ወደ መከራ ዘመን አሸጋግሮናል። የወያኔ የዘረኝነት ፖሊሲ ያስከተለው መዘዝ ለቀሩትም በአንዳንድ አክራሪ ቡድኖች የበለጠ የዘረኝነት ባህሪ እንዲይዙ አድርጓቸዋል። የሰው ልጅ ምርጫ ሳይኖረው የተወለደበትን ብሔርና ዘር መለያ ያደረገ ጥቃት እየተፈጸመበት ነው። የመደሄት፣ የመታሰር፣ የመዋረድ፣ የመገደልና የመፈናቀል መዘዞች በዘር የሚታደል እንዲሆን የተደረገው በወያኔ ዘመን ብቻ ነው። ለሥልጣንም ሆነ ለሀብት ወይንም ለከፍተኛ ትምህርት የመታጨት ዕድል የሚሰጠው ሥልጣኑን በሞኖፖል ለያዘው ዘር በቅድሚያ ሲሆን፣ ከዚያም የተረፈው ለካድሬዎቹና ለባንዳዎች ሆኗል። ወያኔ ለ24 ዓመታት ያህል እጅግ ዘግናኝ የሆነ ዘረፋውን ዘረኛ በሆነ መንገድ ከመክፋት ወደ ኋላ አላለም። የወያኔ መሰሪ ሥራ አስመርሮን፣ ዘረኝነቱ አስቆጥጦን ግፍና በደል ይብቃ፣ ከፊታችን ሊወድቅ የተቃረበ አስከፊ መዘዝ አለ እያልን ባሳሰብን ቁጥር የወያኔ ፋሽስቶችና የዘረፋ አጋሮቻቸው ያለው ያገዛዝ ፍትሐዊ ሥርዓት ነውና በማንኛውም መሥዋዕትነት እንከላከልለታለን ብቻ ሳይሆን ማንኛውም ተቃውሞ በጸረ ትግሬነት ይፈርጁታል። እነዚህ የዘመኑ ባንዳዎች የወያኔን ፋሽስቶችና ዘራፊዎች አንደበት ተውሰው ተቃዋሚውን ዐይናቸውን በጨው አጥበው ሊሞግቱ ይሞክራሉ። በዲያስፖራው ሆነው ጭቆናው፣ ግፉና የመከራው ዘመን እንዲራዘም አገልግሎት የሚሰጡ የጥቅም ሎሌዎች አገሪቷን እያሰመጣት ያለውን የመከራ ረግረግ አልተረዱም ብለን ለመመስከር ይከብደናል። ምክንያቱም ሕዝባዊ ቁጣውን በዐይናቸው እያዩት ነውና። ጥቂት ወያኔዎች በጉልበት የሚንደላቀቁበት 90 ሚሊዮን ሕዝብ እየተሰቃየ ለመኖር ስለፈቀደላቸው ነው ብሎ የሚያስብ በሞቀበት ከሚዘፍን ሆዳደር የሚመነጭ አስተሳሰብ ነው። በንጹሐን ደም ከተጨማለቀው አምባገነን አገዛዝ የታማኝ ባለሟልነት ማዕረግ ተሸላሚ ሆኖ መባተል የውርደት ባህሪ ነው። ወያኔ በሀገሪቱ ላይ ከፍተኛ ደባ ሲፈጽም ብቻውን ሆኖ አይደለም። አገር የማፍረስ ተግባር በአንድ ዘር ብቻ አልተከናወነም። አገር በመካር ሥራ እጃቸውን ያስገቡ ብዙዎች ናቸው። ዛሬ ወያኔ ወርዶ በመንደር በጥቅማ ጥቅም አጋር ለማፈላለግ ቢራወጥም ቀደም ባሉት ጊዜያት እነ ኦኤልኤፍን፣ ሻቢያን፣ ሌሎችንም አቅፎ በኢትዮጵያ ላይ ማድረስ የፈለገውን ጉዳት አከናውኗል። ወያኔን አጅቦት የገባው ዓለም አቀፍ የሴራ ቡድን በአገራችን ላይ ከፍተኛ በደሎችን ባለፉት 24 ዓመታት ያህል ሲያደርስ በአውሮፓና በአሜሪካ አህጉራት ዲያስፖራው ውስጥ የመሸጉ የዘረኝነት አስተሳሰብ ምርኮኞችና የወያኔ የዘረኝነት እብደት የተቀበሉ ጥቂት ግለሰቦችን የመመልመል አቅም ስለነበረው ለስለላ የሚያገለግሉ በየሀገሩ ባሉ የኤምባሲ ጽህፈት ቤቶች ውስጥ በማስቀመጥ ተገልግሎባቸዋል። ባለፉት 24 ዓመታት በምዕራብ አውሮፓ ከተሞች ለጥቅም ተሸናፊዎች እየተመረጡ ይህ ይደረግላቸዋል፣ ቤት መስራት ብትፈልጉ ቦታ ይሰጣችኋል፣ ንግድ ብትጀምሩ የቀረጥ ተመን ቅናሽ ታገኛላችሁ፣ ወዘተ እየተባሉ የተመለመሉት ቤት ይቁጠረው። የወያኔ የማግባቢያ ዘዴ ያሰበውን ያህል ውጤት ስላልሰጠ ኢንቨስተሮች ወደ አገር ማስገባት በሚል ስልት ቢጫ ካርድ በዶላር በመሸጥ የካርዱ ባለቤቶች የወያኔ ቋሚ አገልጋይ ሆነው ተመድበዋል። ይህ ሂደት በወያኔና በኢንቨስተሮች መካከል ያለውን የሙስና ባህሪ ሲያበለጽግ አብሮ ለመዝረፍ አንዱ አንደኛውን ማቀፍ ጀመረ። ኢንቨስተሮች ደፍረው
በወያኔ ሳምባ መተንፈስም ጀመሩ። ወያኔ በዲያስፖራ ውስጥ ውርደትን በተቆናነበ ቁጥር እነዚህ በወያኔው ብሔራዊ ክህደት አድማ ጋር በአንድ ክብ ጠረጴዛ ተቀምጠው የመሐላ ቃላቸውን የሰጡ በያዙት የንግድና የሌሎች ጥቅማ ጥቅሞች ማካያጃ ካርድና በሌላም ስምምነት ተስስር ያላቸው በአደባባይ እንደወጡና ተቃዋሚውን እንዲሞግቱ ወያኔ የሰጣቸው ትዕዛዝ መሰረት ከቅርብ ጊዜ ወዲህ በያገሩ በቴሌቪዥን መስኮትና በፓልቶክ ብቅ ብለዋል። በአፎ ያኔ በልብ ከሁሉም ጋር ማደር በሚል መስሎ ማደር የሚንገላወዱትም ሆዳሞች ለወያኔ ያላቸውን ታማኝነት እንዲገልጹ ወያኔ በአይነ ቁራኛ እየተከታተላቸው ነው። ላለፉት 10 አመታት ያህል ሆዳሞች አፈሩት ንብረት የሰጣቸው ትሩፋት ምን እንደሆነ ጠንቅቆ የሚያውቀው ወያኔ አንዳንዶቹን በቴሌቪዥን ስክሪን ያቀረበ እንዲለፈልፉ እያደረገ ነው። ሁሉም በተሰጠው ትዕዛዝ መሰረት ተራውን እየተበቀ ነው። ይህ በምን ሁኔታ እየተፈጸመ እንደሆነ ከቅርብ ጊዜ ወዲህ በስዊድን ውስጥ ከሚሰራጨው ያኔ ባዶ ፕሮፓጋንዳ ማሰራጫ ላይ ከሚሰጡት መግለጫዎች መረዳት ይቻላል። እነዚህ የኢትዮጵያዊነት መንፈስ አጥተው የወያኔ ምርኮኛ የሆኑ ግለሰቦች በኢትዮጵያ ሕዝብ አይምሮ የሚጉላላውን ጭንቀት በወያኔ መዳፍ ስር ገብታ የምትዳሽቀውን ኢትዮጵያ ታሪክና አገር ለማዋረድ በመንፈሳቸው ውስጥ እንዲገባ የፈቀዱ ናቸው። ራሳቸውን ከወያኔ ጋር ተጠቃሚም ተጠያቂም ለመሆን የመረጡ በመሆናቸው ኢትዮጵያን እንደ አገር እንደ አንድ ሕዝብ ማየት አይፈልጉም። በግለሰቦቹ ውስጥ ያደረው ስግብግብነትና ክህደት ወያኔያዊ ፍቅር በነዋ የተጋረደ በመሆኑ መጸጸትንና ይሉኝታን ከራሳቸው አውልቀው ጥለዋል። የዘመኑ ሆዳሞች የኢትዮጵያ ሕዝብ የዘረኛ አገዛዝ ብሎ የሚጠራውን ወያኔን የልማት መንግሥት ብለው አፋቸው ሞልተው ለመናገር ደፍረዋል። ወያኔና ግብረ አበሮቹ የሚከተሉት አስተሳሰብ የኢትዮጵያዊነት መንፈስ በማንኛውም ላይ እንዳይኖር ነው። ኢትዮጵያዊነት የክብር መግለጫ የሕዝብ መሰባሰቢያ መድረክ እንዳይሆን ነው። በስዊድን አገር የሚኖሩ የወያኔ ጀሎች በቀሩትም ዓለም እንዳሉት የወያኔ ተላላኪዎች የወያኔ የጥላቻ ደዌ በሽታ በመንፈሳቸው ስላደረ የሕዝብ ስቃይ አይመለከተንም ብለዋል። እኛ ኢትዮጵያውያኖች በተለያየ ዓለማት ህሊናቸውን ለቤት ባለቤትነት፣ ህሊናቸውን ለሸቀጥ፣ ህሊናቸውን ለነዋይ፣ ህሊናቸውን ለጸረ ኢትዮጵያዊነት አሳልፈው ሰጥተው ለሰው ልጅ የተሰጠውን የተፈጥሮ ጸጋ ሸጠው የጨረሱትና የጥላቻ መርዛቸውን ከራሳቸው አሳልፈው ወደ ሌላው ለማድረስ የሚዶሉትን በይፋ አውጥተን ማጋለጥ ይኖርብናል። የብዙ ሚሊዮን ህዝብ ሰቆቃ የጥቂቶች መዝናኛ እንዲሆን መፍቀድ የኢትዮጵያዊነትን ገድል መቅበር ይሆናል። የአምባገነን አገዛዝ ሰለቸን፣ ነጻነት አጥቶ ከመኖር ለነጻነት መሞት ይሻላል ብለው ዱሩን ቤቴ የሚሉን በማጣታችን ባንዳዎች የሚፈለፈሉበትን ጉድጓድ መድፈን አልቻልንም። ሀገራዊ አርበኝነትን ጠሪ ለእውነት ተናጋሪ በዓላማ ጽናታቸው ብሩህ ነገን ለማምጣት አሻፈረኝ የሚሉ መሬቷን እስኪሞሏት ድረስ ባንዳዎች መራባታቸው አይቀሬ ነው። በስዊድን ውስጥ ኗሪ የሆነው ኢትዮጵያዊ አብዛኛው ወገን ለአገሪቷ አንድነት፣ ለብሔራዊ ክብሯ ተቆርቋሪ ነው የሚል እምነት አለን። የኢትዮጵያ ሕዝብ መንፈሱ ወደ ፈጣሪ መልሶ ከዚህ በሙስና የበከተ ጸረ ሕዝብ፣ ጸረ ኢትዮጵያ ነፍሰ ገዳይ፣ አጭበርባሪ፣ ዘረኛና አምባገነን ይገላግለኝ ብሎ እንደሚማጸነው ሁሉ በዲያስፖራ ውስጥ ያለው ኢትዮጵያዊ የወገኑ መጎሳቆል ያስከፋዋል። ቢያንስ ሕዝቡ በልቶ ለማደር፣ ሰርቶ ለመኖር፣ ሰላማዊ ኑሮ ለማግኘት ፍትሕና ርትዕ የማያት ጉጉት አለው። ጥቅመኞች የእጦት ክፍተት ከርስን ለመውላት ክብርና ማንነትን አሽጠው በባርነት ቀንበር ስር የገቡ ባንዳዎች ያገዛዙን ዕድሜ ለማራዘም ደፋ ቀና ቢሉም ነጻነትን ያህል ውድ ነገር የሚጠይቀውን ክቡር መንፈስ ለማራከስ ቢሽቀዳደሙም ዘመነኛው የነጻነት ጥያቄ ከደጃችን እንደደረሰ ለመተንበይ ነብይ መሆን አያስፈልግም። እስከዚያው ግን የርኩስ ተግባር አዝማች እንሁን እያሉ የሚሽቀዳደሙት ሆዳሞች ወያኔ አብጦና ተለጥጦ በጥቅም ስለገዛቸው የተጠናወታቸው ተውሳክ ትቢያ እስከሚያደርጋቸው ድረስ መተንፈሳቸውን አያቆሙም። እኛ ኢትዮጵያኖች የኢትዮጵያን ሕዝብ ችግርና ስቃይ ተረድተን ከወያኔ ጋር አብራ ለማትጠፋ አገራችን ደህንነት የቆምን ፈጣሪ ህሊናችንን ለቤት ማንነታችንን ለከፋፋዎች ከመሸጥ ይጠብቀን። የነጻነት የመብት ጣራውና መዳረሻውን የሚያስተምረን ሥርዓት የሚለግሰንን የእውቀት አድማስ አገራችን ኢትዮጵያ ተቋዳሽ እንድትሆን ከእውነተኛ ኢትዮጵያ ልጆች ጋር ከጎናቸው የቆምን ዘረኞችንን አጅበን የፍርፋሪ ተገዦች ከመሆን ይጠብቀን። የወያኔ አገልጋዮችና የጥቅም ተጓዳኞች ለዘረኛው አገዛዝ ታማኝነታቸውን ለመግዘት ለመግለጽ ከሚሰጡት የሐሰት ምስክርነት ይጠብቀን። አፍቃሪ ወያናዊነት የቁም ውርደት ነውና ፈውስ ከማይገኝለት ቅሌት ራሳችንን እንጠብቅ። እኛ ኢትዮጵያውያን ነጻነት፣ ፍትህ፣ ክብር፣ ሉዓላዊነት ይያልን የምንጮህለት ክብር ጉዳይ ምላሹ የሚሰጠን የተቋጠረው የምሬት ጽዋ ሞልቶ ሲፈስ እንደሆነ እናምናለን። ወያኔ በክፋት ጎዳና እየተመላለሰ በጭካኔ በትር ያስገበረ የጎችን በመርኮኛ ህግ በተያዙበት አገር የመኖርና ያለመኖር መሰረቱ ተንዶ ትርጉም ያጣ የድህነት ቀንበር ተጭኖበት የውፍ ማደሪያ ታክል ጎጆ መመኘት እንደ ህብስተ መና በራቀባት ምድር የተጸነሰው ህዝባዊ ቁጣ ከፊታችን ሲፈነዳ ተቃርቧል። አብዮት ወይን ዘለላ ነው እስኪ በስል እንጂ መሬት እስከሚወድቅ አንታገለውም የሚል አባባል አለ። ያረገዘውን አመስ ከማዋለድ ያለፈ ምርጫ ይህ ትውልድ የቀረው ጉዳይ ስለሌለው ይህን በሙስና የተዘፈቀ ጥላቻን የሚዘራ የወሮበላ ቡድን ላንዴና ላይመለስ ታሪክ ማድረግ ብቸኛው አማራጭ ነው። በብሔራዊ ክብር መግለጫ ዙሪያ ብዙ መፋለስ ቢደርስም በአሁኑ ጊዜ ኢትዮጵያዊ የተፈላለገ መደራጀት በአንድነቱ ላይ በሚዘምቱት ላይ ቁርጠኛ አቋም ይዞ መታገሉ የነገውን ኢትዮጵያ አመጽ ፍንዳታ እውን ለማድረግ ኢትዮጵያዊነት በአሸናፊነት የሚዘልቅበትን ሁኔታ ምቹ ያደርገዋል። በመሆኑም የኢትዮጵያዊነት አመለካከት አነሳችና አበራታች የሆነው መሪ ራእይ ከኢትዮጵያ ብሔራዊ ስሜት በተቀዳሚው ለእናት አገር ለሕዝቧ ፍቅርና ያለብንን ኃላፊነትና ግዴታ ተገንዝበን የጀመርነውን ትግል እስከ መጨረሻው ለማድረግ የኢትዮጵያ አንድነት ሬዲዮ የንጹሃን ህሊና ንቅናቄ ልሳን በመሆን እንደሚያገለግል ቃል እየገባን ትግላችን እስከ ኢትዮጵያ ነጻነት ድረስ ይቀጥላል። ሞት ለወያኔና ለባንዳዎች፣ ድል ለኢትዮጵያ ሕዝብ።
Oh,
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ መጠናቀቁ ተቃርቧል። የዛሬውን የመጋቢት 6 2007 ዓ.ም ምረት ወይም የማርች 15 2015 ስርጭት የመራ ነው ወርቁ ሞላ፣ ቴዎድሮስ በቀለ፣ ተኮላ ወርቁና እኔም አብዱ አሊ። ሳምንት በተመሳሳይ ዝግጅት እስክንገናኝ በቸር ይግጠመን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Chapel Valley, what was it? She's not in the last year. One dance is better.